በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ያስተምን አመጣችን ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ። በድጋሚ ተናስተልን ይያልን ውድ አድማጮቻችንን የዛሬ የእሁድ የሰፕቴምበር 21 ቀን ፕሮግራማችን እነሆ አሁን ጀምሯል። እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ተስፋ በማድረግ በዛሬው ፕሮግራማችን የተለያዩ ርዕሶችን ለመዳሰስ እንሞክራለን። በተለይ የኢትዮጵያን አዲስ አመትና የኢትዮጵያን የኢትዮጵያ ሬዲዮን 21ኛ አመት ምክንያት በማድረግ ስለተደረገው ሁኔታ እስቲንግዲህ ቴክኒሽያናችን ግሩም ያየውን የታዘበውን እኔም ያየሁትን የታዘብኩትን የህዝቡን ተሳትፎ በተመለከተ አንዳንድ ነገሮችን እንጠቅሳለን። በዛሬው ዕለት በመቀጠል የልጆች ፕሮግራም እንደተለመደው ጊዜውን ሰዓቱን ጠብቆ ይቀርባል። በዛሬው ዕለት የመለስ ትሩፋቶች ባለቤት አልባ ከተማ አዲስ አበባ ማለት ነው። ባለቤት አልባ ከተማ ይሄን መጽሐፍ በተመለከተ ይሄ መጽሐፍ ብዙ ኢትዮጵያውያኖችን ያወያየ ለማግኘት አሁን አስቸጋሪ ሆኗል። ታቃለየንን ይሄን መጽሐፍ ለማግኘት አስቸጋሪ ሆኗል። እኛ እጃችን ውስጥ ገብቷል፣ አንዳንድ ኢትዮጵያውያኖችም ጋር ገብቷል። እሱን በተመለከተ አድማጮቻችን አንብበው ገዝተው ቢያነቡት ብዙ ዕውቀት በተለይ ይሄ ስልጣን ላይ ስላለው ስለ ትግራይ ነጻ አውጪ ድርጅት አስተሳሰብና አመለካከት ፍላጎት ምን እንደሆነ ኩልጭ አርጎ የሚያሳይ ነው። እዛው አብሯቸው የነበረ ጓዳቸው የጻፈው ነው ታሪኩ። ታሪኩን ቀን በቀን ቦታና ቦታ ሁኔታዎችን እያጣቀሰ የሚገልጽ ነው። እያንዳንዱ ባለስልጣን የትግራይ ነጻ አውጪ ድርጅት የሚለውን ያሰበውን የሰራውን የሚገልጽ ነው። እና በዛሬው ዕለት በምዕራፍ 13 ቆርኪው ሲላጥ በሚል ርዕስ የተጻፈችውን አጠር ያለች ለማቅረብ እንሞክራለን። ሰሞኑን ከኢትዮጵያ አዲስ አመትና ከኢትዮጵያ ድምጽ ሬዲዮ 21ኛ አመት በተጨማሪ ሌላ ትልቅ ስዊድን ውስጥ የተደረገው ነገር ቢኖር ምርጫው ተካሂዷል። እንግዲህ ምርጫው ምን ማለት ነው? ምን ሁኔታ ፈጥሯል? በስዊድን ህዝብም እንዲሁም ደግሞ ከውጭ በመጣ ነው ዜጎች እዚህ ሀገር በመኖረው ምን አይነት አመለካከት አለው? ምንድነው የሚከተለው? ምንድነው የሚመጣው? የስዊድን ህዝብ ምን ያስባል የሚለውን ውይይት ለማድረግ እንሞክራለን። እንግዳ ጋብዘናል። እንግዳችንን እየጠበቅን ነው። ከዚህ በተጨማሪ እንግዲህ ልዩ ልዩ ዘመናዊና ሀገር ባህል የሆኑ ማዝናኛ ሙዚቃዎችን ይዘንላችሁ ቀርበናል። የሬዲዮናችንም የሂሳብ ወይም የገንዘብ ያዥ ወደ ኋላ ላይ ይደውላል። ሁኔታውን በተቻለ መጠን ያጠናቀረው እንዲገልጽልን ዝግጁ ነው። እንግዲህ ይሄን ይመስላል ፕሮግራማችን። ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። ግሩም ምን ትላለ ስለ ኢትዮጵያ አዲስ አመትና ስለ ኢትዮጵያ ድምጽ ሬዲዮ 21ኛ አመት ዝግጅት?
ሬዲዮ አዲስ አመት ከማለፈ በፊት ቀደም ስለ ስዊድን ምርጫ አንስተህ ነበር። ከሱ ምርጫ ሌላ አንድ ትኩረትን የሳበ ያለን ጉዳይ ነበር። እንደው ብዙም ባይሆን ትንሽ ብለንበት እንደ ነው የስኮትላንድ የሪፈረንደም ጉዳይ እንደታ ያው እሱ ትልቅ የዓለም አቀፍ የመገናኛ ብዙሃንን በእጅጉ ትኩረት ስቦ
ትክክል
ያው መጨረሻ ላይ ህብረታችን ይሻለናል በሚል አቋም ተጠናቋል ማለት ነው። አንደኛ በሚል ድምጽ ያው በእርግጥ 46-43 ይመስለኛል እና ይሄ ብዙዎች ቀደም ብሎ ከኢትዮጵያም ፖለቲካ አንፃር ብዙ የጻፉ ሰዎች ነበሩ ይሄንን በመንተራስ ይሄው እንደዚህ ነውና እንደውም ሲገምቱ ያው ስኮትላንድ ነጻ ገብቶናለች ያሉ ነበር። በተለይ አሁን የመገንጠል አጀንዳ የሚያነሱ አንዳንድ ኃይሎች ይሄንን ነገር በሰፊው አንስተው ይጽፉበት ነበርና ውጤቱን ከተመለከቱ በኋላ ደግሞ መልሰው
ነገሩ ያልታደልሽ እንዴት አደርሽ ሆነና ነው እንጂ ሀገራችን ኢትዮጵያም እንዲህ አይነት የዴሞክራሲክ ፍርአት ቢኖር ኖሮ ህዝቡ በግልጽ ተወያይቶ የትኛው ያዋጣሃል ይሄ መገንጠሉ ያዋጣኛል የሚለውን በግልጹ ለህዝብ አስረድቶ አይ አንድ ላይ መሆኑ ይሻለኛል የሚለውም ለህዝብ በግልጽ አስረድቶ ውይይት ተደርጎበት ይሄ ነገር ቢደረግ ኖሮ ምናልባትኛም ሀገር እርግጠኛ ነኝ ህዝቡ ከመጀመሪያውኑ ያለውን ሁኔታ ተጨባጭ ሁኔታ በደንብ እንዲረዳ ቢደረግ ኖሮ ለሁለቱ መብት ቢሰጠው ኖሮ ንገንጠል ለሚለው ማንገንጠል ለሚለው መብት ቢሰጠው ኖሮ የሚገነጠለው ኃይል እንኳን አሸንፎ ቢገነጠል ቅሬታን አያሳድርም ነበር። አሁን ኢትዮጵያ ውስጥ የተደረገው ምንድነው? በኢትዮጵያ ሁኔታ ላይ የትግራይ ነጻ አውጪ ድርጅት መጥቶ አንገቴ ለካራ ኤርትራ ነጻ ካልወጣች ኮሎኒ ሀገር ነች አለ። እንደሚባለው እንደውም አቶ ኢሳያስ ወደ ፌዴሬሽን እንኖራለን የሚለው ሐሳብ ላይ ሁሉ ደርሰው ነበር የሚባል ዜና አለ። እና ምንድነው የተደረገው? ባርነት ይሻላል ነጻነት? እንዲህ አይነት አንዲሞክራቲክ የትም ሀገር እኮ የሌለ ነው። ማን ነው እሱ? 10 ጊዜ ነጻነት ያለበት ሀገር ቢሆንም ባርነት ይሻላል ሲባል አረ እኔ ባርነት አልፈልግም ነው የሚለው። እና እንደዚህ አይነት ተደርጋ ኢትዮጵያ ለዚህ በቃች። ግን ዲሞክራሲ ያለበት ሀገር ሰዎች የሚፈልጉትን የሚያስቡትን በሰላም ያለ ምንም ፍራቻ በሚናገሩበት ዲሞክራሲ ባለበት ሀገር ሁለቱም ጠረጴዛ ላይ አስቀምጠው ሐሳባቸውን ህዝቡ ይፍረድ። የዲሞክራሲ ትልቁ እንትን እኮ ብዙ ጊዜ ሰዎች የምንሳሳተው ዲሞክራሲ የሲስተሞች ሁሉ
የሶሉት ነው ላይ መገመት ነገር አለ።
ሶሉሽን ወይንም መልስ ነው የሚሉ የሚመስላቸው አሉ። አይደለም። ዲሞክራሲ ዋና እንትኑ ሰዎች በፍላጎታቸው ይበላሽም ጥሩ ይሁንም ምን ይሁንም ማንንም ሳይያስገድዳቸው መምረጥ መቻላቸው ነው የሚፈልጉት ነገር። ለምሳሌ አንዳንዱ ሰው ዳቦ መብላት ሊወድ ይችላል። አንዳንዱ እንጀራ መብላት ሊወድ ይችላል። አንዳንዱ ንፍሮ መብላት ሊወድ ይችላል። አንዳንዱ የፈለገው ግን አንዱ ተነስቶ የለም እንጀራ ነው ተቃሚው ያውቃለው በሳይንስ ተረጋግጧል እንጀራ ነው ተቃሚው እንጀራ መብላት አለባችሁ ብሎ በሚያስገድድበት ጊዜ የሌሎቹን መብት ነው የወሰደው። ምንም እንኳን እንጀራ መብላት 10 ጊዜ በሳይንስ የተረጋገጠ ቢሆንም ሰዎች የራሳቸውን ሐሳብ በስራ ላይ ማዋል መቻላቸው ነው ዲሞክራሲ። ያ ማለት ግን ዲሞክራሲ ፍጹም ትክክለኛ ማለት አይደለም። እንደውም በዲሞክራሲ አማካኝነት ምንም ያሉ ፋሽስቶች ስልጣን ላይ መጥተዋል እንደነ ሂትለር እንደነ ሙሶሎኒ ዝም ብሎ አይደለም መጡት በህዝብ ምርጫ ነው። ያ ነው እንግዲህ እኔ የዲሞክራሲ ዳያላ ማለዋለሁ የዲሞክራሲ አለመሟላት እለዋለሁ። ሆኖም ግን
የተሻለ አማራጭ የለም።
በአሁን ጊዜ የተሻለ አማራጭ የለንም። ሰው ምን በአማርኛችን አለ አባባል በሬዲዮ እንግዲህ ምናልባት ሰው ይቀየም እንደሆነ ነው እንጂ አባባላችንል ተባብረው የፈሱት ፈስ አይሸትም ይባላል። አብረን ያደረግነው ነገር ቢበላሽ እንኳን ለማረም እድል ይኖረናል። ግን አንድ ሰው ወይንም አንድ ግሩፕ ይሄ ነው ትክክሉን ያውቅልሃለሁ ላንተ ብሎኝ አንድ ነገር በግድ ሲያስፈጽምብኝ ያ ነገር ጭራሽ ገደል ከገባ እኔ እልኩስ ነው የምገባው። እና ይሄን ነው ያልተረዱት እነዚህ ዲክታተሮች የፈላጭ ቆራጮች እኔ አውቅልሃለሁ ነው የሚሉት። ማንኛውም ሰው በዘጠኝ ወር ተወልዶ ዘጠኝ ወር ተረግዞ እኩል የተወለደ ነው። እኔ ካንተ ይበልጥ ላንተን ያውቅልሃለሁ ካልኩህ እንዴ እኔ መኖሬን አንተን መኖሬን ነው የምክደው። አንተን ሂውማን ሰው መሆንን ነው የምክደው። ላንተ እኔ ካንተ የበለጠ ላንተን ያውቃለሁ ነው የሚሉት እነዚህ ፈላጭ ቆራጮች። ለኢትዮጵያችን ከአብዛኛው ህዝብ የበለጠ እኛ ጥቂቶቹ እናውቅላቸዋለን እቺን ስሩ አልበለዚያ እናጠፋቸዋለን ስርቤት ከተታቸዋለን እናባራቸዋለን ካገና። ይሄ ነው እንግዲህ የነሱ ዴሞክራሲ ይሄ ነው። እና የስኮትላንዱ ምንድነው ህዝቡ የሚፈልገውን መረጠ። አንፈልግም ከእንግሊዝ ነጻ እንወጣለን የሚለውን ሐሳቡን በግልጽ አቀረበ ማንንም ሳይከለክለው። አይ አብረን ብንኖር ያዋጣናል የሚለውን በግልጽ አቀረበ። ህዝቡ አውጥቶ አውርዶ አመዛዝኖ የሚመርጠውን ፈለገ የሚፈልገውን መረጠ። ያ ነው እንግዲህ ዴሞክራሲ ሃና ምንድነው ፐንበረው ያ ነው የተደረገው። እንግዲህ ሌላው ምንድነው ሰፋ አድርጋ ካየው ደግሞ በአሁኑ ጊዜ ዓለማችን እየተቀራረበች አንድ እየሆነች ሀገሮች በአንድ ኮንቲኔንት የነበረው አውሮፓ ሀገሮች አንድ ሆነው አንድ ፓስፖርት ይዘው በሚሄዱበት ጊዜ የኤዩ ነዋሪዎች የትም ቦታ መሄድ ይችላሉ የትም ቦታ መኖር ይችላሉ። ቋንቋ አላገዳቸውም። ፈረንሳይ የሚናገረው ስዊድን መጥቶ መኖር ይችላል መስራት ይችላል። ስዊድን የሚኖረው እዛ አንድ እንትን ነው ያላችሁ። ይሄ በሚደረግበት ባሁን ጊዜ የዓለም ኢኮኖሚ አንድ በሆነበት ጊዜ እኛ በዘር በሃይማኖት በምን ይያልን ህዝቡን ከፋፍለን ለመለያየት እንፈልጋለን። ይሄንን ደግሞ ለራሳቸው መጠቀም ያርገው ዩ ኖ አንድ እንትን አለ። ብዙ ጊዜ እንዳየነው ከሆነ ከልምድ ኤምፒሪካሊ ከልምድ እንዳየነው ከሆነ በዚህ በሂስትሪ የብሔር ጥያቄን የሚያነሱ ግለሰቦች በአብዛኛው ይሄ ፊደል ቆጥር ነው የሚለው ሚድል ክላሱ ትንሽ ተምራ ያለው የሚለው ነው የህዝቡን ያለውን ቅሬታ ኤክስፕሎይት ያደረግና የተጠቀመበትና በዛ ህዝቡን አደራይቶ sultaan ይዝና እስካሁን እንደታየው ሆነ ያን sultaan ለህዝቡ ሳይሆን ያዘው ያንን ነፃ ያወጣውን ህዝብ በነፃነት እንዲኖር ሳይሆን እሱ ወይም እነዛ ግለሰቦች sultaan ላይ ቁጭ ብለው እንደገና መልስ ያንን መከራው ሲያሳዩት የፈለከው ነገር ነፃ ያወጣ ሀገር እይ እንደዚህ ነው የሚያደርጉት። እና ብዙን ጊዜ ነው አሁን ምንድነው በግሌ ያደረስኩበት ይሄ ነፃውጭ የሚባሉ በተለይ ይሄ የብሔር ጥያቄን አንግበው የሚታገሉን ትቦች የራሳቸውን sultaan የራሳቸውን ፍላጎት ለማሟላት እንጂ ያብዛኛውን የሰፊውን ህዝብ ፍላጎት ለማሟላትም አይደለም። የትግራይ ነፃውጭ ድርጅት ምንድነው ያደረጉት አሁን እዚህ መጻፍ ላይ ብታነብ ጄኔራሎቹ እንዴት አርገው
ይያንዳንዳቸው ይያላሰሉ የሰውሩ መንግስት ተብሎ እንዴት እንደተገለጸ
በጣም የሚገርመኛ ነው። እንግዲህ ትግራይ ነፃውጭ ድርጅት ትግራይን የትግራይን ህዝብ ነፃ ለማውጣት አንድ ቦታ ላይ ምንድነው የሚሏቸው መለስ ዜናዊ ትግራይ መቀሌ ሄዶ ህዝቡ አብሮ መረመ እንዴ እኛ ለዚህ ነው ወይ ልጆቻችን የገበርነው ምንድነው ያገኘነው እናንተ እንትን ለምትሉበት ሲሉት ከአማራን እንትን ደብድቤልሃል ያማራን የበላይነት ደቆሸልሃል ይሄ ነው እንግዲህ ሌላውን በመጥላት የራስን እንትን ከፍ አታረግም የደካሞች ስራ ነው። ኢትዮጵያ ውስጥ እነዚህ የትግራይ ጄኔራሎች አይተው ማያቱ አንዳንድ ቦታ ላይ ጽፋል አምስተኛ ክፍል
ይነጋሩ አብዛኞቹ
አምስተኛ ክፍል አራተኛ ክፍል እሱ ያስተማራቸው ይሄ ጻፉ ያስተማራቸው ማልቲ ሚሊዮነር ሆነው የአዲስ አበባን ህንጻዎች በሙሉ ተቆጣጥረው ቁጭ ብለዋል። እንግዲህ የተሰዋው የትግራይ ህዝብ ወጣት ነው እነዚህ ሰዎች ናቸው sultaan ላይ ተቀመጡት። እና እንደዚህ አይነቱ ነገር በጣም የሚያስቀጥጥ ነው ሲያስቡት። አውሮፓውያኖች ግን ከዚህ አልፎ የሰው ልጅ ክብርነት የሰው ልጅ ነፍስ ማጥፋት እንኳን የሰው ልጅ የውሻ ነፍስ ማጥፋት ወንጀል መሆኑን ስለሚያውቁ ተወያይተው የሚፈልገውን አስረድተው ተረዳድተው ተግባብተው የሚፈልጉትን አደረጉ። እና ይሄ ነው እኛም ማድረግ የሚገባን የስኮትላንዶቹ አሁን ብዙዎቹ እንደውም የስኮትላንድ እንትን ቀነስ ያደረገው ይመስለኛል የነ ባስክን ስፔን ውስጥ አለ ባስክ እና ሌሎቹንም ባይ ዘ ወይ በቅርብ ሰምቼ ነበር ካሊፎርኒያ ውስጥ ማን ነው አሜሪካን ውስጥ የቴክሳስ ስቴት እኛ ምን እንገነጠላለን ይላል ከይሄ ድሮ ሊጎኝ እንዴ ምንድን ነው ሀገር መገንጠል ድሮ መገንጠል አረጋችሁት ይባል ነበር ድሮ መገንጠል አረጋችሁት ወይ ዳቦ መቆራረስ አረጋችሁት እንደ ፋሽን የሚይዙትም አሉ። እና አይ ቲንክ አሁን በአሁኑ ጊዜ አሁን ያነሳው አረስት ብዙዎቹን እንደገና እንዲያስቡ አርጓቸዋል። አንፎርቹኔትሊ በሚያሳዝን ሁኔታ የኛ ሀገር ግን እንደዛ እንድናስብም አልሆነም። የተቀመጠለት ህዝቡ ምን የተቀመጠለት ነፃነት ይሻላል ባርነት እዚህ አይነት ኦፕሽን እኔ ህዝቡ ራሱ እንዴት እንደማይጠይቅም አይገባኝም። ይሄ ነው ለማንኛውም
ኤኒዌይ እንደው ለመንደርደር ያህል ብዬ ነው ወደ ሬዲዮ በዓሉን በተወሰነ እንየውና
እኔ ልጠይቅህ እስቲ ምን ተሰማህ የሬዲዮና የኢትዮጵያን አዲስ ዓመት በዓል ስታይ?
አለ ያው እንግዲህ እንደሁል ጊዜው በጣም ደስ በሚል ሁኔታ ነው የተከበረው። ህዝቡ ከምን ጊዜውም በላይ ከነበሩት እንደው ከጥቂት አመታት በፊት ከነበሩት የበለጠ በርካታ ህዝብ ነው የተገኘው። እንደው ወደ መጨረሻ ላይ ወንበር ሁሉ መቀመጫ አልቆ ከውጭ ያስገባንበት ሁኔታ ሁሉ ነው የነበረውና በየአመቱ እንደሚታወቀው ብዙ ህዝብ ይገባል ወደ ስቶክሆልም። ስለዚህ ህዝቡም እየጨመረ ድጋፉም እየጨመረ እንደሚሄድ ያየንበት ነውና በአጠቃላይ ስሜቱ የኢትዮጵያዊነት ያለው ሁኔታ መንፈሱ አዲስ አመት ላይ ማክበሩ ልጆቹን ይዞ መምጣቱ ጀስት አገር ቤት ያለ እስኪ መስለው ድረስ ጥሩ በጥሩ ስሜት ማክበሩ አይቻለሁ።
እኔ የታዘብኩት ልንገር በሁለት ከፍሎ አለው የሬዲዮ ዝግጅትና የህዝቡ ትብብር ወይንም ደግሞ የህዝቡ ሪአክሽን። የዝግጅቱ ከሁሉም ማመታቶች ያነሰ ነው ለኔ ዝግጅቱ ሁልጊዜ ጥፋት ከራስ መጀመር አለበት። ዝግጅቱ አርኪ አልነበረም። በዛ በኩል መሻሻል በጣም እጅግ መሻሻል የሚገባው ነው። ይሄን በጣም ሲሪየስ በሆነ መንገድ ሬዲዮኑ ማሰብ ይኖርበታል። ምክንያቱም ዝግጅቱ በቃል ነበር
አልነበረም
ተጠብቁትም አልነበረም። ኢቭን ያሰብናቸው ዝግጅቶች በትክክል አልተካሄዱም። ይሄን ማመን አለብን። ስተትን ለማመን የመጀመሪያ መሆን አለብን። ስተትን ስታምን ነው ማሻሻል የምትችለው። ህዝቡን በተመለከተ ደግሞ በዛው መጠን እጥፍ ድርብ ሆኖ ነው የህዝቡን ፍቅርና አንድነት የታዘብኩት። በጣም በጣም እጅግ በጣም የሚያስደስት እንደውም ለካኔም ወገን አለኝ ሬዲዮኑ እንደ ሬዲዮ ነው እንጂ ማለት ነው ለካኛም ወገን አለን። የሚጠሉን እንዳሉ ሁሉ ለካ ያገሬ ህዝብ ወገኔ እንደ ብናጠፋም ብናለማም የሚያስብልን የሚወደናል የሚጨነቅልን አለ እንድል ነው ያደረገኝ። አሁን ዝግጅት ደስ ያለኝ ኢትዮጵያዊ ልጆቹን ያገ ባህሉን ልብስ አልብሶ አስቀርቅሮ ይዞ መጥቶ ሜዳ እዛ አዳራሽ ስለቃቸው ደስ ሲሉ
በጣም
ደስ ያለኝ ልጆቹን ለበዓል አዘጋጅተው ሊዟቸው መጣው ሆሙ ሁሉም ሁሉ ቆንጆ ልብሳቸውን ያገር ባህል ልብስ አይተላየ ልብስ
ያው
ለብሰው ነው የመጡትና ምን ያህል ምንድነው ክብር አክብሮት እንዳላቸው ለባህላቸው አንድነት ለአንድነታቸው በጋራ ለመገናኘታቸው ኢትዮጵያኖች ይዛለት ነው የታዘብኩት። ለበጣም ደስ የሚለው ሌላው ዝግጅቱን በተመለከተ እኔ ስለ ሂሳቡ ብዙም ባላውቅ ምናልባት ወደ ኋላ ላይ ነግረናል። ደስ የሚለው ኢትዮጵያኖች ይያደረጉት ለመርዳት መረባረብ
ትክክል።
ሬዲዮኑ ፍጹም ነው፣ ፍጹም ነገር የለም በዚህ ዓለም ላይ ስተት ማአት ስተቶች ይሰራል። የአስተሳሰብ የምንም ግን ቢሆንም ያለችን ለጊዜው እቺ ስለሆነች እቺኑ እንደምንም እየደገፍና ኖራለን እንዲታረምም እየሞከረን እንዲሻሻልም የሚል አስተሳሰብ ያላችሁ ይመስላል።
አዎ
ለምሳሌ በአሁኑ አመት ምግብ አንድ ነገር አለ እንትማላለን ስጋ እንኳን አልገዛንም ምንም ነገር አልገዛንም። ህዝቡ ተደራጅቶ ራሱ በህቶች
ሴፍ በማህበራት ተደራጅቶ
እንዴት እኛ ያያለን ያሉት እኔ ነገሩን ስሰማ እኛ ያያለን ለምን የሚሆነው ያሉ የሚያኮራ ነው። ይሄ ዳቦ ጋግረው ያመጡትን ያንን ዳቦ ለመቀረ ለለቦ
ሲጫራት
ደግሞ ያጦርነት ነበር ከኖርዌይ እስከ ሄሰልቪ እስከ ምንድነው እኔ ያያለው እቺን ዳቦ ሌላ ሰው አስዳትም ይላል አንዱ ሲጨቃጨቅ ሰማ ነበር። እና በጣም 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 የሚያስደስት ነው። መጨረሻ ላይ ግን አሸንፎ ሄሰልቪ ነው ሰለኝ ሰለው
መሰለኝ በር ላይ ወጃ ላይ
እና እዛ ላይ ምንድነው ገንዘብ ይዘው እንደዚህ የሚጠብቁት ነበሩ ብሮች እና እነሱ እንዴት እንበለጣለን ብሎ መጨረሻ ላይ ሰዓት ሲደርስ ተዘጋ እንጂ ሊቀጥል ነበር። ሲዘጋ ያሰበሰቡትን ገንዘብ አህመድን ካስረክብልን ብለው ተሰጡ ሊወዳደሩ ያሉትን ገንዘብ እና ግን ምንድነው የሰማሁት ዳቦውን ያሸነፈው ግሩፕ የሰልቢ ነው ያሸነፈው እዛው ቆራርሶ በትንሽ ቆራርሶ አካፈሉት የሚል ወሬ ሰምቻለሁ። ምን ያህል ነው እንደሆነ አላውቅም።
ሳይሆን አይቀርም
እንደዚህ ነው የተባለው።
አምናም እንደዛ ነው እዛው ተቆራርሶ ነው የተካፈለው።
እና በጣም ነው ደስ ያለኝ። ሌላው እጅግ በጣም ያኮራኝና ያስደሰተኝ ልንገርህ፣ ወጣት ልጆች ነበሩ።
አዎ
አይታቸው እንደሆነ።
አዎ
ወንዶች ልጆች፣ ሴቶችም ነበሩ። ሴቶች ፋሽን ያት ምንድነው የሀገር ባህል ፋሽን ያሳያሉ ወዘተ። ወንዶች ልጆች ነበሩ በጣም ወጣቶች 15 16 ምናምን። እንዴት ነው ያኮሩኝ? አንደኛ ምንም ሳይጠየቁ ስራ ውስጥ ገቡ። ምንም ነገር ማንም የጠየቃቸው የለም። እኔ እዛ አካባቢ ነበር። ስራ ውስጥ ገቡ፣ መጥረግ፣ ማስተካከል፣ ወንበር ማለት ምን ማለት። ሌላው ደግሞ ደስ ያለኝ ሲጨፍሩ የኢትዮጵያን የተለያዩ እንትን
ባህላዊ ጭፈራዎች
እንዴት ነው የሚያኮሩት? እና በጣም ነው ደስ ያለኝ። አንዱማ እንዳውም ምንድነው ያለኝ 16 አመት ልጅ ነኝ ያለኝ ከየት ነው የመጣው ሲሰራ ምናምን አየሁትና ማንም ሳይጠይቀው ነው የሚሰራው። እንዴ አሁን አንተ ስቀልድ ነው? እኔም በኔ ቤት መቀለዴ ነው። በቃ አሁን እቺ ፌስት ለመግባት ብለው ይሄን ሁሉ መከራ ነው የምታየው ስለው፣ ኧረ እኔ አህመድ እኔ እንደውም አልቆይም እሄዳለሁ ወደ ቤት መሽቶብኛል ልርዳችሁ ብዬ ነው አለኝና ከዋልኩ። የት ነው ቤት ስለው ያኮብስ በሪ። ከያኮብስ በሪ ድረስ መጥቶ ለመርዳት ብቻ 16 አመት ልጅ ነኝ አለ። የመጣሁት ከ3 አመት በፊት ነው ኢትዮጵያ ሀገሩን ይወዳል ማለት እናንተ ረድቼ ለመሄድ ነው አለኝ ከመሸ በኋላ። እና እነዚህን ስታይ ይሄ ሁሉን የምትለፋው ጧት ጧት ተነስተን ቅልፍናተ ወዘተ ወዘተ ሞራል ይሰጣል። እና እጅግ በጣም ኢትዮጵያኖችን እጅግ በጣም ያክብርልን። ቁም ነገር ቆጥራችሁን በዛለት የኢትዮጵያን አመት አዲስ አመት ከኛ ጋር ስለከበራችሁ የኢትዮጵያ ድምጽ ሬዲዮ ከተቀመጠበት ሰራተኞቹ ብድግ ብለው ጎንበስ ስለማለ ምስጋናችን ወደር እንደሌለውን ገልጽላችኋለን።
በለቱም ለሁለት ሽክራውን ያላ ዋጣው እየሰጠ
እሱም አለ የግንቦት ሰባት ድርጅቱ ሳይሆን የገባን አባሎቹ ዛይ ነበሩ
ታባሉ
እዛው አዋጣው
ሁለት ሽክራውን አስጠብታው
ድርጅቱ አይደለም ግን አባሎቹ የግንቦት ሰባት አባሎች እዛ ያሉት ደስ ብሏቸው ኢትዮጵያዊነት ሲሰባሰቡ
ሁሉም ደስ ብሏቸው እና
ይሄንንም እናመሰግናለን በአጠቃላይ ግን ኢትዮጵያዊው
እንዳደረገው ነገር ተቀላላ
የሚያኮራ እጅግ የሚያስደስት ስራ ነው
ቀጣይ ሙዚቃን ጋብዝ እንግዲህ በሙሉ ለተባበሩት በሙሉ ኢትዮጵያውያን
ቆንጆ ሙዚቃ ጋብዝልን አድማጮቻችን ይህ የምታዳምጡት ስፖኮን የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ እስከ 6 ሰዓት ድረስ ፕሮግራሙን ይቀጥላል። ከኛ ጋር እስከ ፕሮግራማችን ፍጻሜ እንደምትቆዩ በመተማመን ፕሮግራማችንን እንቀጥላለን። አሁን በመስመር ላይ የኢትዮጵያ ድምፅ ሬዲዮ የስራ አስኪያጅ ኮሚቴ አባልና የስራ አስኪያጁ ገንዘብ ያዥ ከኛ ጋር ይገኛል። ጤና ይስጥልኝ አቶ ይስሐቅ። እንደምን አደርክ? በጅሮንድ ማለት ይቻላል? በጅሮንድ ይስሐቅ፣ በአገራችን በጅሮንድ ነው የሚባለው በእኛ ብድሮንት።
አይሱ በደንብ ከበድ ያለ ያገኛል
እንዴ? እኛስ ምን ምንድነው? እኛስ ምን ታንሰናለች? እቺ ባለችን አቅም ያው በጅሮንድ ነው። ይስሐቅ፣ በስራ አስኪያጁ በኩል ኦፊሻል መግለጫ የምስጋና እንደምታስተላልፉ እርግጠኛ ነን በሚቀጥለው ለተሳተፉት ለረዱት በሙሉ ሬዲዮኑን። ለማንኛውም በግል አሁን ምን ትላለህ? እንዴት አየው? እስቲ ወደዛ ልግባ። መጀመሪያ ስለ መሐለቆቹ ከመጠየቅ ቤት እንዴት አየው ዝግጅቱን፣ የህዝቡን መሳተፍ፣ የህዝቡን በባህሉ ላይ መገኘት፣ በተለይ ልጆቹን የሀገር ባህሉን አልብሶ ሲመጣ ምን ተሰማ?
በእውነት ያው እንደተለመደው ዘንድሮም በጣም የደመቀ በዓል ነበር የተከበረው። ቅድም እንዳነሳው ያው ልጆቹም ህብረተሰቡ በሙሉ አዲሱን አመት ከኢትዮጵያ ድምፅ ሬዲዮ ጋር ለማክበር በመብዛት ነው የመጣው እና በጣም ደስ የሚል ወቅት ነበር ያሳለፍነው
አይደል? በጣም የሚያስደስት ነው። አመት በዓል በነገራችን ላይ በጋራ ሲያከብሩት ነው ደስ የሚለው እና ኢትዮጵያዊው በጋራ በደቦ መስራትን፣ መብላትን፣ መጫወትን፣ መጨፈርን የሚወድ ህዝብ ነው። ሁኔታዎች አላመቹት እያለ ነው እንጂ ወደፊትም ከዚህ የበለጠ በጋራ እንደሚያከብር ባለሙሉ ተስፋ ነን። ይስሐቅ፣ ስለ ዝግጅቱ ስለ ኢኮኖሚም ሆነ ስለ ዝግጅቱ በአጠቃላይ የምትለንታ ምንድን ነው?
ያው እኔ በአጠቃላይ ያው ሬዲዮ የህብረተሰቡ ስለሆነ ቅድም ያነሳው ነጥብ አለ። የሬዲዮ ድክመትም ሆነ ጥንካሬ የህብረተሰቡ የሚያደርገው ተሳትፎ ነው፣ በማንኛውም መንገድ ማለት ነው
የሚወስነው።
እና አመቱን ሙሉ በዛ ከውጭም ሳይሆን አመቱን ሙሉ ሬዲዮ በአሁኑ ወቅት ብዙ ተሳትፎ ይጠይቃል። እና አሁንም ህብረተሰቡ ከዛ እየተጋ ካሁኑ የደከምንበትንም በመጠየቁን በተለያየ መንገድ ማገዝ አለበት በእውነት። ምክንያቱም ድክመት ሊመጣ የሚችለው ምክንያቱም የተወሰኑ ሰዎች ብቻ በሚያደርጉበት ጊዜ ነገሮችን ሚስ ማድረግ ወይ ደግሞ መሳት ሊመጣ ይችላል፣ ወይም አዲስ ነገር የመፍጠር ችሎታውም እንትን ይሆናል፣ በግረንት
የተወሰነ ይሆናል። ልክ ነው።
ግን አዲስ ሰው አዲስ አይዲያ በሚመጣበት ጊዜ ደግሞ የበለጠ ይጎለብታል። ቅድም እንዳነሳው ወጣቶች ሌሎችም ቢሆኑ ሬዲዮ እንዲህ መሆን አለበት፣ እንዲህ መሻሻል አለበት፣ ወይም የሚያደርጉበት ተሳትፎ ካለ ወደ ሬዲዮ መምጣት አለባቸው። ይሄ ለሬዲዮኑ ህልውና ወሳኝ ነው ብዬ ገምታለሁ። እና በተረፈ ግን ምስጋናችን ከፍተኛ ነው። አመት አልፎ አመት በመጣ ቁጥር በጉልበታቸው፣ በገንዘባቸው፣ በአስተሳሰባቸው እና በሁሉም መንገድ ከኛ ጋር ሆነው ይህንን የአዲስ አመትን ለሚያከብሩት ኢትዮጵያውያን በሙሉ እጅግ የከበረ ሰላምታና መልካም አዲስ አመት እንዲሆን እመኛለሁ።
የወጣቶቹን ተሳትፎ ባነሳኸው ላይ ማለት የምችለው ምንድን ነው? እነዚህን በዛ ዕለት ያየናቸውን ወጣቶች በዚህ ሬዲዮ ላይ የራሳቸውን ለእነሱ የሚስማማቸውን ፕሮግራም ራሳቸውን እንዲያዘጋጁ ለማድረግ አላማ ስላለን አድማጮቻችን፣ እነዚህን ወጣቶች በዛ ዕለት የነበሩ የአገር ባህላቸውን ሲጨፍሩ የነበሩ እንደውም አንዳንዶቹ ተቀወጠ ሲሉ ነው የሰማሁት፣ ቀወጥ ነው ሲሉ ነው የሰማሁት፣ ሲረዱ ዝግጅቱን በጉልበታቸው ሲረዱ የነበሩ ወጣቶችን ለመገናኘት ፍላጎት ስላለን የነሱን የሚያገኝ ካለ በሬዲዮ ሰዓት በ08191000 ብትደውሉልን እነሱም በዚህ ሬዲዮ ዝግጅት ላይ የራሳቸውን ፕሮግራም ማንም ጣልቃ ሳይገብባቸው የራሳቸውን ፕሮግራም የሚፈልጉትን ለወጣቶች ይስማማል የሚሉትን እንዲያዘጋጁ ለማድረግ ፍላጎታችን ስለሆነ በዚህ እንድትተባበሩ እንላለን። ይስሐቅ፣ እንግዲህ ሌላ የምትለን ምን አለ? ኢኮኖሚ በተመለከተ
ያው እንደተለመደው ዘንድሮ እንግዲህ አንዳንድ ወጪዎችን ተቀንሰዋል። ለምሳሌ ምግብን በሚመለከት የእህትማማቾች ማህበር ወይም ጓደኛሞች ምግብ ሰርተውልናል። ሶሊ የእንጀራ እንትን ደግሞ የተወሰነ እንጀራ ዳታ አድርጎልናል እና ወጪያችን በመጠኑም ቀንሷል እና ሂሳቡን በትክክል ጨርሶ አልተሰራም ግን ያልተጠራ ሂሳብ ነው የሚባለው ከወጪ ቀሪ ቢያንስ ወደ 38,000 የስዊድሽን ክራውን ገቢው አግኝቷል። ይሄ ደግሞ ለአሁን በምና ለአመቱ ለሌሎ ማሰራጫና ለአንዳንድ ውጪዎች ይሸፍናል ማለት ነው እና አይ ሆፕ አንዳንድ ነገሮች ተጠናክረው እንትን ሲሉ ትንሽ የተወሰኑ አንድ ሁለት ወደ ላይም ከፍ ሊል የሚችልበት ሁኔታ አለ ገምታለሁ። ግን በትንሹ ያልተጠራ ሂሳብ 38,000 ብር አካባቢ አግኝተናል ከወጪ ቀሪ ማለት ነው።
እንግዲህ ሂሳቅ የህዝቡን ትብብር አይተናል እናንተም በስራስ ከደምስከናችኋል እኛም በዝግጅት ክፍል እንደዚሁ አመስግነናል የበለጠ ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። ሂሳባችሁም ተጠናቆ ሲያልቅ እንደዚሁ ያለቀውን እንደምትገልጹ እንገምታለን። ሂሳቅ እንግዲህ መልካም እሁድ እንመኝልሃለን።
አሜን አሜን ለሁላችን አመሰግናለሁ።
ደህና ናችሁ ልጆች? እኛ ደህና ነን። ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን ተረት አለ።
ልጆች እንደምን ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ለሰምናችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ልጆች መቼም ቆንጆ ጊዜ እንዳሳለፋችሁ በማመን የዚህ ሳምንት ፕሮግራም እንጀምር። ዛሬ የምንሰማው ተረት ስለምን እንደሆነ ታውቃላችሁ ልጆች? ስለ አንዲት ጥንቸል እና ኤሌ ታሪክ ነው። ኤሌ እና ጥንቸል በድሮ ጊዜ በጣም ጓደኛሞች ሆነው ይኖሩ ነበር። ኤሌ በጣም ስትሄድ ቀስ እያለች የምትሄድ እንስሳ እና በጣም ጠንካራ እንስሳ ነች። ጥንቸል ደግሞ ስትሮጥ ፈጣን ነች። ኤሊና ጥንቸል ጓደኛ ሆነው ለረጅም ዘመን አብረው ሲኖሩ ውሃ ለመጠጣት ሲሄዱ አብረው እየተጫወቱ እያወጉ ሲሄዱ አንዳንዴም ጥንቸል ሮጣ ሲደክማት ኤሊ ላይ ጋደም ብላ ኤሊ ተሸክማት ቀስ እያለች ትሄዳለች። እንዲህ እያሉ በሰላም በደስታ ሲኖሩ ብዙ ጊዜ ካሳለፉ በኋላ አንድ ቀን ኤሊ ውሃ ጠምቷት በጣም ቶሎ መሄድ ፈለገችና ኤሊ እባክሽ ቶሎ ሂጂ፣ አንቺ ደም ሁሌም ቀስ እያልሽ ነው የምትሄጂው፣ አንቺ እኮ ቀርፋፋ ነሽ አለቻት። ኤሊም እኔ ምንም አያስቸኩለኝም፣ ቀስ እያልኩ እሄዳለሁ፣ መድረሴ አይቀር፣ የፈለኩበት ቦታ እኮ በፈለኩት ሰዓት እደርሳለሁ አለ። ጥንቸልም አሁንም አንቺ እኮ ቀርፋፋ ነሽ ስትል ድንገት እርግብ በአየር ላይ እየበረረች ትሰማቸው ነበርና እንዴ እናንተ ደግሞ ጓደኛሞች አይደላችሁ እንዴ? ዛሬ ደግሞ ለምንድን ነው እንደዚህ የምትጨቃጨቁት? ስትላት ኤሊም ቀና ብላ ይገርማል እርግብ፣ ይሄ ጥንቸል ምን እንዳለችኝ ታውቃለህ? አንቺ እኮ መሮጥ አትችም ቀርፋፋ ነሽ አለችኝ ስትላት ና ለእርግብ ስታወራለት ጥንቸል ቀበል አድርጋ አዎ አንቺ እኮ ቀርፋፋ ነሽ ትላታለች። እንዲህ ያለቻት ሲከራከሩ እርግብ ይሰማና እንዴ ታዲያ ምን ችግር አለ? ማን ፈጣን እንደሆነ እኮ ማወቅ ከፈለጋችሁ ሩጫ ውድድር ለምን አታረጉም? ሴት ጥንቸል ደስ ብሏት አዎ እስቲ ከፈለሽ እንሩጥ ስትል ኤሊ ትጠራጠርና በመፍራት እሺ ትላለች። ቀስ ብለው እንዲህ ሲባባሉ በሉ እንግዲህ አንድ ቀን ቆረጡና ውድድሩ ይጀመር ሲባል እርግብ እሺ እንግዲህ የቀኑና ቦታውን ነግሯቸው ለውድድር ተለያዩ። ግብም እየበረረ እየሄደ ለሁሉ እንስሶች በግሩፕ በግሩፕ ያለ የሚከተለው ሳምንት ውስጥ ውድድር ይደረጋል። ኤሊና ድንቸል ሩጫ ወታደራሉ ይላል። ለሁሉም ዜና አስተጋባ መልእክትም አደረሰ። በዛ ጊዜ ቀኖስኪ ደርስ ድረስ ድንቸል ዘና አብላ እንደምታሸንፍ እርግጠኛ ሆና ምንም ለመመዳት ታደርግም ነበር። ኤሊ ግን ቀስ እያለችም እየሄደች ለመመት እያደረገ ጊዜው እንደማይደርስ ለም የውድድሩ ጊዜ ደረሰ። ውድድሩም ሲደርስ እንስሶቹ በሙሉ ተሰብስበው ግማሹ የኤሊን ደጋፊ ነው፣ ግማሹ ደግሞ የጥንቸል ደጋፊ ነው። የጥንቸል ደጋፊው ጥንቸል በርቺ እንዳትረቺ፣ ጥንቸል በርቺ እንዳትረቺ፣ ኤሊ ቀርፋፋ ጥንቸል ፈጣን፣ ኤሊ ቀርፋፋ ጥንቸል ፈጣን እያሉ ሲዘፍኑ የኤሊ ደጋፊዎች ተበርሞ በጣም ይናደዱና በስራ ነው እንጂ አይደለም በጉራ ማን ይወዳደራል ከኤሊዬ ጋራ እያሉ እየዘፈኑ እየጨፈሩ ውድድሩ ሊጀመር እርግብን በአየር ላይ እየበረረን ሊዳኛቸው ተብሎ የውድድሩ ፊሽካ ተነፋ። ሩጫውም ተጀመረ። ሩጫው እንደተጀመረ ኤሊ ቀስ እያለች ሩጫውን ስትጀምር ድንቸል በድንገት ካጠገቧ ፈትለክ ብላ ሮጣ አምልጣ ትሄዳለች። ኤሊ የመጀመሪያውን ዙር ገና ግማሽ ሳትደርስ ጥንቸል የመጀመሪያውን ዙር ዞራ ደረሰችባት። ውድድሩ በጠቅላላ 5 ዙር ነበር ሲሉ ኤሊ በፍጥነት ስትዞር አራተኛውን ዙር ስትጨርስ ገና ኤሊ ሁለተኛውን ዙር ነበር የዞረችው። ጥንቸል በጣም በፍጥነት እየሮጠች ስለነበረ አራተኛውን ዙር ዞራ ግማሹ ላይ ስትደርስ ቀና ብላ ስትቀኝ ስታይ ግማሽን የቀራት በጣም በፍጥነት ስለሮጠች ደክሟት ስለነበረ እስቲ እዚህ ጋር ትንሽ ልረፍ፣ ኤሊ መቼም 2 ዙር ነው ገና 3 ዙር ይቀራታል እሷ እስክትመጣ ብላ ልረፍ ብላ አረፍ እንዳለች ሳታቀው እንቅልፍ ይዟት ይሄዳል። ጥንቸል እንቅልፍ ይወስዳታል። ኤሊ ቀስ እያለች ስትዞር ሶስተኛ ሁለተኛውን ጨርሳ ሶስተኛ ዙር ስትጮህ አራተኛውን ዙር ስትጨር የኤሊ ደጋፊዎች ኤሊ ኤሊ እያሉ ሲጮሁ የጥንቸል ደጋፊዎች ደግሞ ጥንቸል ተነስ፣ ው ጥንቸል ጥንቸል እያሉ ይጣራሉ። ጥንቸል ግን ምንም አሰማም። ይገርማቸው ልጆች እንቅልፍ ይዟት ሄዱ፣ ምንም አሰማም። ጥንቸል እንደተኛች ኤሊ አለፈቻትና ሄዳ የመጨረሻው ላይ ዙር ልትቀር ትንሽ ሲቀራት ድንገት ጥንቸል ብንን ስትል ሰው ሁሉ ደጋፊዎች እየጮሁ የኤሊ ደጋፊዎች ኤሊ ኤሊ በርቺ እንዳትረቺ እያሉ ልታሸንፍ ስትል ጥንቸል ደንግጣ ከእንቅልፏ ተነስታ ፈትለክ ብላ ሩጫዋን ጀምራ ስትሮጥ ልክ መስመሩ ላይ ሲደርስ ኤሊ የመጀመሪያ እግሯ እንዳለፈ ወዲያውኑ ተከትላ ጥንቸልም ገባች። ከዛ ኤሊ አሸናፊ ሆና የኤሊ ደጋፊዎች ደስ አላቸው። ጥንቸልም በጣም እንደዚህ በማለቷ አዝና ኤሊን ይቅርታ ብላ ጠይቃት እውነትሽን ነው ለካ መፍጠን ብቻ ዋጋ የለውም ቀስ ብሎም ቢሆን ያሰቡበት ቦታ መድረስ ነው ዋናው ብላ ተናገረቻት። ከዛን ጊዜ ጀምሮ ኤሊና ጥንቸል ሳይጣሉ ተስማምተው ኤሊም በፍጥነት በማለት በመሄድ ጥንቸልም እየሮጠች ተስማምተው ኖሩ። አያችሁ ልጆች ብዙ ጊዜ በአንድ ነገር ጎበዝ ነኝ ብሎ አንደኛውን መናገር ጥሩ እንዳልሆነ ከዚህ ተረት ተመራችኋል አይደል? እንግዲህ ደህና ልጆች ከዚህ ተረት እንግዲህ ትምህርት እንዳገኛችሁ ተስፋ በማድረግ የሚቀጥለው ሳምንት እስክንገናኝ ድረስ ደህና ዋሉ ልጆች፣ ደህና ዋሉ። Chee 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 ch
Thank you.
ማስተዋቂያ የኢትዮጵያን ኮሚኒቲ በስዊድን የመስራታ ሂደት ፕሮጀክት ፔሲስ በስዊድን ዲመሰረት ለታሰበው ኢትዮጵያን ኮሚኒቲ ስራውን በብቃት ማስፈጸም የሚችሉ የሥራ መራር አባላትን ለመምረጥ እንዲቻል እጩዎችን መልምሎ ለማቅረብ ታቀዷል። በመሆኑም በስዊድን የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሥራው ብቁ ነው ብላችሁ የምታምኑበትን ግለሰብ በመጠቆም እንድትሳተፉ በአክብሮት ተጋብዛችኋል። በስዊድን ለምትገኙ ክቡራን ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ እንደ አውሮፓና አቆጣጣር ሜይ 3 ቀን 2014 ዓ.ም ተብረት በስቶኮልም ተደረገው ህዝባዊ ስብሰባ ላይ አንደኛ ከአንድ አመት ከስድስት ወር በላይ ጥናት ተደርጎበት በቀረበው ሪፖርት መሰረት ከማንኛውም የፖለቲካ ድርጅት ጋር ያልወገነ የኢትዮጵያውያን መሰባሰቢያ መድረክ ወይም ኮሚኒቲ እንዲመሰረት ስምምነት ላይ መደረሱ እንዲሁም ሁለተኛ እንዲመሰረት ለታሰበው የኢትዮጵያን ኮሚኒቲ ስራውን በብቃት ማስፈጸም የሚችሉ የስራ መራር አባላትን ለመምረጥ እንዲቻል እጩዎችን መልምሎ ለማቅረብ 10 አባላት ያሉበት የእጩዎች ምልመላ አመቻች ወይም አስመራጭና መስራች ኮሚቴ ማቋቋሙ ይታወሳል። ይህ ኮሚቴ ከላይ በተገለጸው ስብሰባ በኋላ በነበረው ጊዜያት ውስጥ ምልመላውን የሚካሄድበትን ዘዴዎችና መስፈርቶችን ከተወያየና ዘዴዎቹና መስፈርቶቹን ካጸደቀ በኋላ የእጩዎቹን ምልመላ ተግባራዊ ለማድረግ እንዲቻል የሁሉንም ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፎ ለማዳበር አስቧል። ለዚህም በዚህ ማስተዋቂያና በሚገኙ የተለያዩ አጋጣሚዎች ሁሉ ኢትዮጵያውያንና ትውልደ ኢትዮጵያውያኑ ሂደቱን እንዲያቆትና በተቆመው ላይ እንዲሳተፉ ማድረግ አስፈላጊ መሆኑ ታምኖበታል። ስለሆነም ከዚህ ቀጥሎ በሚቀርበው የመስፈርት ቅጽ መሰረት አገልግሎት ይሰጣሉ የምትሏቸውን ግለሰቦች በመጠቆም የሂደቱ ተሳታፊ እንዲሆኑ በአክብሮት እንጠይቃለን። የመጠቆሚያ ቅጹን በሚመለከት በኢሜይላችሁ ወይም በየአካባቢያችሁ በሚገኙ ተቻሉ አማራጮች ሁሉ እንዲደርሳችሁ በእኛ በኩል ጥረት የምናደርግ መሆኑን እየገለጽን በዋናነት ኢትዮጵያውያን በሚገለገሉባቸው ሬስቶራንቶች፣ ቤተክርስቲያናት፣ መስጊዶች፣ በኢትዮጵያ ስፖርት ማህበር፣ በኢትዮጵያ ስደተኞች ማህበር፣ በኢትዮጵያ ወጣቶች ማህበርና በሌሎች አማራጮች ሁሉ ቅጹን ለማቅረብ ጥረት ይደረጋል። በተጨማሪም ለተለያዩ አላማዎች በተለያዩ መንገድ ተደራጅታችሁ የምትገኙ ኢትዮጵያውያን ቅጹን ከዚህ በታች በተገለጸው አድራሻ በመጠየቅ ወስዳችሁ አባሎቻችሁ የሂደቱ ተሳታፊ እንዲሆኑ በማድረግ የበኩላችሁን እንድትወጡ ጥሪ እናቀርባለን። ነገር ግን በተለያየ ምክንያት ቅጹ ያልደረሳችሁና በጥቆማ ሂደቱ መሳተፍ የምትፈልጉ ሁሉ ቢቻል በኢሜይል ethioswede.community@gmail.com ethioswede.community@gmail.com ወይም በስልክ ቁጥር 0746064414 0746064414 በመጠየቅ ቅጹን ማግኘት የምትችሉ መሆኑን እንገልጻለን። በሌላ በኩል ደግሞ ቅጹን ማግኘት ያልቻላችሁ ብትኖሩ በቀጥታ በSMS ወይም በኢሜይል የምትጠቀሙትን ስም ብቻ በመግለጽ የምትጠቀሙትን ስም ብቻ በመግለጽ ወይም ከታች በተገለጸው የፌስቡክ አድራሻችን አማካኝነት ቅጹን በማግኘት መሳተፍ የምትችሉ መሆኑን እንገልጻለን። ሆነም ግን ተቆማችሁ ለኮሚቴው እንዲደርስ ከመስፈርት ጋር በተያያዙ ጉዳዮች ላይ ኮሚቴው በኩል ለሚቀርብላችሁ ጥያቄ ማብራሪያ በመስጠት እንድትተባበሩ ኮሚቴው እምነቱን ይገልጻል። ኢትዮጵያ ለዘላለም ትኑር የእጩ መልመላ አመቻች ኮሚቴ ስልክ ቁጥር 0746064414 እናርፈዳቸዋል። አንዋጮች 11 ሰዓት ከ3 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። ትናንት እዚህ ስቶኮልም በአባይ ቦንድ ግዢ ፌስቲቫል ላይ ለመገኘት የመጡት በስዊድን ኢትዮጵያ አምባሳደር ወይዘሪት ወይንሸት ላይ ከፍተኛ የእንቁላል ድብደባ ደርሶባቸዋል። የመጡት የደረሰበት የአምባሳደር መኪናም ከመበላሸቱን በላይ መጠነኛ ጉዳት እንደደረሰበትም ለማወቅ ተችሏል። ሁኔታውን ለማቃወም ከወጡ ኢትዮጵያውያን አክቲቪስቶች ጨምረው እንደገለጹት ከሌላ ሀገርና አካባቢ በአውቶቡስ ተጭነው የመጡ ሰዎች በብዛት እንዲገኙ በማድረግ ብዙ ሰው ተገኝቶ ነበር ለማለት ከታቀደ ፕሮፓጋንዳ ከመሰራት ውጪ ሌላ ብዙ ሰው በቦታው እንዳልነበረም አክለው ተቀሰዋል። ኢትዮጵያ የጸረ ሽብር ህጉን ሰብአዊ መብቶችን ለማፈን መጠቀም እንድታቆም የተባበሩት መንግስታት ድርጅት ተሳስቧል። የተባበሩት መንግስታት ድርጅት ሰብአዊ መብት ኤክስፐርቶች ኢትዮጵያ የጸረ ሽብር ህግን ሐሳብን በነጻነት የመግለጽ መብትን ለማስፈንና የማህበረት ነጻነትን ለመጋፋት እየተጠቀመችበት እንደሆነ በመጥቀስ ህጉን አላግባብ መጠቀም እንድታቆም መጠየቃቸውን ከጄኔቫ የወጣው መግለጫ ያመለክታል። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች አያይዘውም ኢትዮጵያ በተያዘው ዓመት መጀመሪያ ሰብአዊ መብት ካውንስል አባላት የጸደቀውና በ193ቱም የመንግስታቱ ድርጅት አባል ሀገራት እኩል ተፈጻሚ የሚሆነውን ዓለም አቀፍ የሰብአዊ መብት አያያዝ ጊዜያዊ የግምገማ ሰነድ ግምት ውስጥ እንድታስገባ መክረዋል። ይህ ዓለም አቀፍ የሰብአዊ መብት ሰነድ ዓላማው ከጸረ ሽብርተኝነት ዘመቻ ጎን ለጎን የሰብአዊ መብቶችን ጥበቃ ማሻሻል ጭምር እንደሆነ መግለጫው ያሳያል። ስጋታችንን ለመጀመሪያ ጊዜ ከሰማን ከሁለት ዓመት በኋላ እስካሁን ድረስ በኢትዮጵያ የጸረ ሽብርተኝነት ህጉ ጋዜጠኞችን፣ ጦማሪዎችን፣ የሰብአዊ መብት ተሟጋችና የተቃዋሚ ፓርቲ አባሎችን ለማጥቃት እየዋለ እንደሆነ በርካታ ሪፖርቶች ደርሰውናል ያሉት የተመድ ባለሙያዎች ቶርቸርና የታሰረን ሰው ማሰቃየት ከፍተኛ የሰብአዊ መብት ጥሰት ነው ብለዋል። ሽብርተኝነት መዋጋት መልካም ነው፣ ሆኖም በሽብርተኝነት ላይ የሚደረገው ዘመቻ ዓለም አቀፍ የሰብአዊ መብት ጥበቃ ጥረትን ውጤታማ ማድረግ አለበት ያሉት ኤክስፐርቶቹ የጸረ ሽብር ህጉ በኢትዮጵያ ወንጀለኛ መቅጫ ውስጥ ግልጽ በሆነ ሁኔታ ሊካተት ያስፈልጋል፣ አላግባብ ሊገለግሉበት አይገባም ብለዋል። በኢትዮጵያ ፍትሃዊ በሆነ መንገድ የመደኘት ሐሳብን በነጻነት የመግለጽና የመደራጀት ነጻነት በጸረ ሽብር ህጉ አማካኝነት በተደጋጋሚ እየተጣሰ እንደሚገኝ የተመድ ባለሙያዎች በአጽንኦት ገልጸዋል። በመሆኑም የኢትዮጵያ መንግስት በሽብርተኝነት ስም ያሰራቸውን ሰዎች እንዲፈታ ጥሪ እናቀርባለን ያሉት የተመድ ወኪሎች የታሰሩ ጋዜጠኞች፣ ጦማሪዎች፣ የሰብአዊ መብት ተሟጋቾችና የተቃዋሚ ፓርቲ መሪዎችና የሃይማኖት አባቶች ያለምንም ፍራቻና መሸማጋ ከጠበቆቻቸውም ጋር እንዲገናኙ ሲሉ አሳስበዋል። ሰሞኑን በሶማሊያ ክልል የተፈጸመው የሰብአዊ ድርጊት ገዢው ፓርቲ ለህዝቡ ያለውን ንቀት ያሳያል መባሉ ተገልጿል። የቀድሞ የሶማሊያ ክልል ፕሬዚዳንት የህዝብ ግንኙነት ስራ አማካሪና የክልል ወጣቶች ሊቀመንበር በመሆን ከገለገለ በኋላ የቪዲዮ ማስረጃዎችን በመያዝ ከሀገር የወጣ ወጣት አብዱላሂ ሁሴን ኦጋዴን በሚል በኢትዮጵያ ሳተላይት ቴሌቪዥን የተላለፈውን አጭር ዶክመንታሪ ፊልም በስልጣን ላይ ያሉት ገዢዎች ለሶማሌ፣ ለኢትዮጵያና በአጠቃላይ ለሰው ልጆች ያላቸውን ንቀት ያሳያል ብሎ ገልጿል። ዘገባውን ከተመለከተ በኋላ ህመም እንደተሰማው የተገለጸው አብዱላሂ አስከሬን እንዲለቅሙ ሲገደዱ የነበሩ ሲቪሎች ሁኔታው በእጅጉ እንደረበሸ ሻውም ገልጿል። አንዳንድ የመንግስት ደጋፊዎች ኦብነግ አካባቢውን ለመገንጠል የሚንቀሳቀሱ በመሆኑ በአባላቱና በደጋፊው ላይ የተወሰደው እርምጃ ትክክል ነው በማለት በማህበራዊ ድረገጾች ላይ ሲጽፉ ተመልክተናል። ለዚህ ምን አስተያየት አለ ለተባለው ጥያቄ ይህን የሚሉ ሰዎች ማፈር አለባቸው በማለት መልሷል። ወጣት አብዱላሂ በውጭ ሀገር የሚኖሩ ኢትዮጵያውያን ልዩነታቸውን ማስወገደው በአንድነት በመነሳት በስልጣን ላይ ያለውን ኃይል ማስወገድ እንደሚገባቸውም ጨምሮ ገልጿል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አማርኛ ክፍል ቃል አቀባይ የሆኑት አቶ ሀሰን አብዱላሂ በበኩላቸው በክልሉ የሚፈጸመው የሰብአዊ መብት ጥሰት የቆየ መሆኑን ገልጸው ድርጅታቸው በደቡብ አፍሪካ፣ በሄግ፣ በስዊዝድና በጄኔቫ ጉዳይ ተጣርቶ ተጠያቂ የሚሆኑ ባለስልጣኖች በህግ እንዲጠየቁ አቤቱታ ማቅረባቸውንም ገልጸዋል። መንግስት የተገደሉት የኦብነግ አባላት እንጂ ሲቪሎች አይደሉም በሚል ለማስተባበል ቢሞክርም የእናንተ ምላሽ ምን ይሆናል ተብሎ የተጠየቁት አቶ ሀሰን መንግስት በራሱ የሚተማመን ከሆነ አካባቢውን የጦር ቀጠና ማድረጉ ትቶ ለውጭ ጋዜጠኞችና የሰብአዊ መብት ተሟጋቾች ድርጅቶች ክፍት በማድረግ አለበት በማለት በክልሉ የሚፈጸመው ጥቃት በህዝቡ ላይ ያነጣጠረ መሆኑን ገልጸዋል። በተለያዩ የአገሪቱ ክፍሎች የሚፈጸሙ ወንጀሎች ጨምሯል። በአማራ ክልል በቢቸና አውራጃ በአንድ ሳምንት ጊዜ ውስጥ ብቻ ሁለት የቀድሞ የቅንጅት አባሎች መገደላቸው ሲገለጽ ገዢው ፓርቲ እንዳደራጀ የሚነገረው ቡችሌ የተባለው ቡድን እንዳይ አለሙና ባይነ በተባሉ የቀድሞ ቅንጅት አባላት ላይ ስዋ ወንዝ እየተባለ በሚጠራው አካባቢ ግድያ መፈጸሙን ለማወቅ ተችሏል። ሁለቱም ሰዎች በተመሳሳይ መንገድ አሰቃቂ በሆነ ሁኔታ ተደብድበው መሞታቸው ታውቋል። ከአስር ቀናት በፊት በሻሸመኔ ከተማ አንድ ተመራቂ ተማሪ ክፉኛ ተደብድቦ በጩቤ ተወግቶ ሲሞት በዚሁ ከተማ 81 ተብሎ በሚጠራው አካባቢ ማንነታቸው ያልታወቁ ሰዎች ሶስት ሆነው ይጓዙ ከነበሩ ሴቶች መካከል አንደኛዋን አፍነው ወስደው ከደፈሯትና በሳንጃ ከወጓት በኋላ በአሁኑ ሰዓት በሻሸመኔ የፖሊስ ክሊኒክ እንደምትገኝ ታውቋል። በሻሸመኔ መናኸሪያም አንድ ሹፌር በጩቤ ተወግቶ በሕክምና ላይ እንደሚገኝም ተጨምሮ ተዘግቧል። በሌላ ዜና ዲዲሲኦ ሰርቪስ የተባለ በሚጠራው ቻይና ኩባንያ ውስጥ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት የቀድሞ ወታደሮች እስከነ መሳሪያቸው ሰሞኑን ሌሊት ላይ መጥፋታቸው ታውቋል። ወታደሮቹ ስልክ ሲደወልላቸው ድሮ መከላከያ አሰቃይቶ ነው የወጣ ነው፣ አሁንም ቻይና እያሰቃየን ነው፣ እኛ ተቃዋሚዎችን ለመቀላቀል ሄደናል፣ እኛን ለመያዝ አትድከሙ ማለታቸውን የዜና ምንጮቹ አክለው ገልጸዋል። ለመምህራን ተማሪዎች በሚሰጠው የፖለቲካ ስልጠና ምክንያት የትምህርት መጀመሪያ ጊዜ ተራዝሟል። መንግስቱ በመላ ሀገሪቱ የሚገኙ የትምህርት ተቋማት መስከረም 5 ትምህርት እንዲጀምሩ ቀደም ብሎ የተነበረውን እቅድ በመሰረዝ አዲሱ የትምህርት ዘመን ከመስከረም 30 በኋላ እንዲጀመር ትዕዛዝ አስተላልፏል። የትምህርት ሚኒስትር ዴታ ዶክተር ካባ ኡርጌሳ ዲንሳ ለሁሉም ዩኒቨርሲቲዎች መስከረም 5 2007 ዓ.ም ተመረጠ የተጻፈ ደብዳቤ አንደኛ አመት ወይም አዲስ ገቢ ተማሪዎች ጥሪ ተደርጎ ከመስከረም 18 እስከ 22/2007 ዓመተ ምህረት መዝገባውን አጠናቀው ኦሪንቴሽን ተሰጥቷቸው ስልጣና እንዲወስዱ የነባር ተማሪዎች ጥሪ መስከረም 30 እና ጥቅምት 1 2007 ዓመተ ምህረት ሆኖ መዝገባው ጨርሶ ትምህርት ሰኞ ጥቅምት 3 ቀን 2007 ዓመተ ምህረት እንዲጀመር የመምህራን ስልጣናን በተመለከተ ሰኞ መስከረም 19 2007 ዓመተ ምህረት ኦሪንቴሽን ተሰጥቶ ከማክሰኞ መስከረም 22/2007 ዓመተ ምህረት ጀምሮ ለ10 ቀናት ስልጣና እንዲሰጥ ያዛል። ይህ በእንዲህ እንዳለ በባህር ዳርና ጎንደር ዩኒቨርሲቲዎች የሚሰለጥኑ ተማሪዎች ለገዢው ፓርቲ ፈታኝ የሆኑ ጥያቄዎች ማንሳታቸውን ታውቋል። በባህር ዳር በአማራ ብድርና ቁጠባ መሰብሰቢያ አዳራሽ የተካሄደውን ስብሰባ የመሩት አቶ ታዘባቸው ጣሴ ምርጫ 2007 በመድረሱ ነው ወይ ይህን ዝግጅት ያዘጋጁት ተብለው ሲጠየቁ አዎ የሚል መልስ በመስጠታቸው ተማሪዎች ከፍተኛ ተቃውሞና ጩኸት አሰምተዋል። አቶ ታዘባቸው ግን ኢህአዴግ በምርጫው አሸናፊ ለመሆን ሁሉንም መድረኮች እንደሚጠቀም ለተሰብሳቢው ገልጸዋል። ተማሪዎች መድረክ መሪው መላሽ ከሰሞ በኋላ ሌሎች ተቃናቃኝ ፓርቲዎች ያላገኙትን የቅስቀሳ ድል ገዢው ፓርቲ ስልጣን ላይ ስላለ ብቻ ሁሉንም የህብረተሰብ አካላት በማስገደድ አዳምጡኝ ማለቱ አግባብነት እንደሌለ ተናግረዋል። ገዢው ፓርቲ እንደ ሌሎች ፓርቲዎች በሚዲያ በሚሰጠው የሳተ ተጠቅሞ ቅስቀሳ ይያለበት ዛሬ ይህን ማድረጉ ፍጹም ተቀባይነት የለውም ሲሉ ተማሪዎቹ አክለው ገልጸዋል። የሳቱ ዜና በዚህ አብቅቷል።
I'm not afraid of the dark.
አድማጮቻችን ይህ የምታዳምጡት ስቶኮም የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ፕሮግራማችን ይቀጥላል። አሁን እንግዲህ የዕለቱ እንግዳችን ከኛ ጋር ይገኛል። የዕለቱ እንግዳችን ራሱን እስቲ እንዲያስተዋውቅ ጋብዞ ሰላም ተናስተልኝ።
ተናስተልኝ አበበ።
አበበ ኃይሉ ይባላል። አበበ ኃይሉ የሶሻል ዲሞክራቲክ ፓርቲ የላንድ ስቲንጉ ተወዳዳሪ ነበረ። አበበን የጋበዝነው ሰሞኑን ስዊድን ውስጥ የተደረገው ምርጫ ያመጣውን ውጤት በተመለከተ የተለያዩ አሳሰቦች ከህዝብ ይመጣሉ። መንግስት ላይ መሰረት ይችላል። የሚመሰረተው መንግስት አናሳ መንግስት ነው የሚሆነው ማይኖሪቲ የሚሆን ነው። ይሄ ደግሞ ላስተዳደሩም አያመችም። እንዳውም ሶሻል ዲሞክራቲክ ማን ነው የስዋሬ ዲሞክራት የሚባሉት የወሳኝነት ሚና ሊጫወቱ ይችላሉ። እነዚህን የመሳሰሉ በዚህም የተነሳ አዲስ ምርጫ የመደረግም አደጋ አለ የሚሉ ውይይቶች አሉ፣ አስተያየቶች አሉ። እነዚህን በተመለከተ ከአበበ ጋር ውይይት ለማድረግ ጋብዘነዋል በዛሬ ዕለት። አበበ እስቲ ስለ ምርጫው በአጠቃላይ እንዴት አያችሁት? በፓርቲያችሁ ምንድን ነው የምትሉት? ጥሩ ነው ምርጫው ውጤቱ መጥፎ ነው ወይስ
የጠበቅነው? እንግዲህ እንደ ሶሻል ዲሞክራት የጠበቅነውን አላገኘንም።
ምን ጠብቃችሁ ነበር?
የጠበቅነው ቢያንስ 35% ሶሻል ዲሞክራት እንዲያገኝና ሚሊዮ ፓርቲ ወደ 10% ያገኛል ብለን ነበር የጠበቅነው።
ወደ ሚሊዮ ፓርቲ ከመንተውና እናንተን ይሄንን ለጠበቃችሁበት ሰርታችኋል። ህዝቡ የሰራውን ነው እንግዲህ እንትን የሚለው የሚሸልመውም እዚህ የዲሞክራሲ ሀገር ነው። ያንን 35% በመቶ ለማግኘት ሰርታችኋል፣ አስረድታችኋል ህዝቡን?
በደንብ አስረድተናል። ችግር ነበረብን። በመጀመሪያው የዛሬ 4 ዓመት አካባቢ ችግር ነበረብን። አንደኛ ሞና ለቀቀች። ስትለቅ ሌላ የፓርቲ ሊቀመንበር ነበር የመጣው ፓርላማ ውስጥ ያለ። የዛ ፓርቲ ሊቀመንበር በትክክል አለመስራት ወይም ደግሞ በህዝብ አለመወደድ፣ በፓርቲውም ውስጥ አለመወደድ ክራይሲስ ፈጥሯል እና በዛ ምክንያት ነው ስቴፋን ሌቨን እንደምታውቁት የመጣው።
ብዙ ጊዜ ወስዶባቸዋል። ስቴፋን ሌቨንን ለማምጣት ወደ ስልጣን ብዙ ጊዜ ወስዶባቸዋል። ከሞና መውደቅ በኋላ የተመረጡት ሰውዬ ብዙም ተቀባይነት አላገኙም። በተለይ በሜዲያ በኩል ተቀባይነት ስላላገኙ፣ እዚህ ሀገር ደግሞ ሜዲያ ከመንግስት ስልጣን የበለጠ ስልጣን ያለው ነው። ሜዲያው አጣድፏቸው ከወዲያ ከወዲህ ሁሉን ችግራቸውን ስህተታቸውን እያወጣ ስላጋለጠ ምንም ማድረግ አልተቻለም፣ ወረዱ። ስቴፋን ሌቨንን ለማምጣት ደግሞ ብዙ ወዲህ ወዲያ ነበሩ። አልፈልግም ብሎ ነበር፣ ብዙ ነገሮች ነበሩ። ኦኬ፣ እሳቸው ስቴፋን ሌቨን ከመጣ በኋላ ምንድን ነው ያለው?
አዎ፣ የስቴፋን ሌቨን ችግር ምንድን ነው? እንደተባለው እንግዲህ ከአመት ተኩል በኋላ ነው ስቴፋን ሌቨን የመጣው እና ፓርላማ ውስጥ የለም። ፓርላማ ውስጥ አለመኖሩ ፓርላማ ውስጥ ዲቤት አያደርግም። ፓርላማ ውስጥ
ሀሳቡን አያቀርብም።
ለምሳሌ
ከሌሎች ፓርቲዎች ጋር፣
ከጠቅላይ ሚኒስትሩ ጋር ወይም ከሌሎች ጋር ሀሳቡን አያቀርብም። አይትራይልም ያ ጉዳት አድርሷል። በፓርቲ
ለአድማጮቻችን ግልጽ ለማድረግ ያህል ስቴፋን ሌቨን የሰራተኛውም ማህበር የሜታል የጠቅላላ የሰራተኛው ማህበር ሳይሆን የጠቅላላ የሰራተኛው ማህበር ያ በእኛ አመት በዓል ዝግጅት ላይ በተደጋጋሚ የምትገኘው ቫኛ ሉንድዊን ቫዲን ነበረች። እሱ ደግሞ የዛ የሰራተኛው ማህበር የሜታል ሊቀመንበር ነበር። በነገራችን ላይ ሰራተኛው ማህበር ውስጥ ሜታል ነበር ትልቅ ኃይል አለው የሚባለው የሚወራለት የነበረው ድርጅት እና በዚህ ምክንያት ፓርላማም ስላልነበረ እንዳንተ አባባል ፓርላማ ውስጥ ከሌሎቹ ከጠቅላይ ሚኒስቴሩም ሆነ ከተቃዋሚዎቹ ጋር ለህዝብ ቀርቦ መወያየት አይችልም ነበር። ፖለቲካ የሰራተኛው ማህበር ስለሆነም ደግሞ የሜታልን ጥቅም ብቻ የሚያስጠብቁ ጥያቄዎችን ነው በአብዛኛው ያስተዋውቅ የነበረው እንጂ የአጠቃላይ የሰራተኛውን ወይም ደግሞ የህዝቡን ጥያቄ ያቀርቡ ነበርና በዚህ ምክንያት በህዝብ ዘንድ ታዋቂ አልነበረም ነው የምትለው።
ትክክል።
ተግባባል።
ትክክል።
ኦኬ። ስቴፋን ሌቨን ተመረጠ። ምንድን ነው ለእሱ መመረጥ ያስቀመጣችሁት ክራይቴሪያ? ምንድን ነው እሱ እንዲመረጥ ያደረጋችሁበት ምክንያት ምንድን ነው?
አንደኛ የመደራደር ልምዱ በጣም ሀይ ነው፣ ጎበዝ ነው። ሰጥቶ መቀበል ይችላል። ጊቭ አፕ አያደርግም።
ተስፋ አይቆርጥም።
ተስፋ የሚቆርጥ ሰው አይደለም። የታወቀ ነው። በዛ ጠቅላላ ይሄ ምንድን ነው የነሪንግ ስሊቭ የሚባለው እንትን ያውቃል።
የኢንዱስትሪ የኢኮኖሚ ጠቅላላ
በጠቅላላ ያውቃል። እና ይሄ ሜታል የሚባለው በአጠቃላይ ኤክስፖርት የሚደረጉ ፋብሪካዎች፣ ኢንዱስትሪዎች ኤክስፖርት ስዊድን ኤክስፖርት ምታደጋቸው ኢንዱስትሪዎች በሙሉ የዛ ሁሉ እንትን ሜታል ውስጥ ነው ሜታል ስለ ያለው እና የስለ ኢንተርናሽናል እንትን ጥሩ እንትን አለው ግንዛቤ ያለው ስዊድን ያለ ኤክስፖርት ኤግዚስት እንደማትልሽ አደረነች ኤግዚስት እንደማታደርግ ያቃል አሁን ቻይና ኤክስፖርት ባታደርግም 1.5 ቢሊዮን ህዝብ ስላላት ውስጥን በመነገድ ስበርስ በመነጋገርም ይበቃቸዋል ስዊድን ግን 9 ሚሊዮን ህዝብ ራሱ በልቶ ራሱ ሸምቶ እንትብሉ አይሆንም
በአጠቃላይ የስዊድን ኢኮኖሚ የተገነባው ወደ ውጭ ኤክስፖርት በማድረግ ላይ ነው እንግባባለን ስቴቫን ሌቨን አሁን ከተጠቀስካቸው ችሎታዎቹ ሌላ ከኢንዱስትሪ ባለቤቶች ጋራ ጥሩ ግንኙነት አለው የሚባል ነገር አለ የሰራተኛው ማህበር የሜታል ተወካይ ሆኖ ሁሉ ከስካሰሪዎቹ ከባለሀብቶቹ ከሚሊየነሮቹ ጋራ ጥሩ ግንኙነት ማድረግ ይችል ነበር የሚባል ነገር አለ ስለሱ እንደነው
አዎ ይሄ ጥሩ ግንኙነቱ እንግዲህ በየጊዜው በፍራንድሊንግ ላይ ምንድነው ስሙ ድርድር ላይ ይቀርባል በየቢያንስ በአመት አንድ ጊዜ በተለያዩ አካባቢዎች ድርድር ላይ ይቀርባል
አከራሪ አይደለም ነው የሚሉት
አክራሪ አይደለም ግን የራሱን እንትን የራሱን ጥቅም ወንደም የሰራተኛውን ጥቅም አሳልፎ አይስጥም ግን የስዊድንም ለስዊድንም ጥቅም ደግሞ ይበረከካል ማለት የስዊድን ህዝብ የስዊድንን ጥቅም አይሸጥም ለሰራተኛው ደሞዝ ብቻ ሲል
በነገራችን ላይ ስቴፋንን ለቀቅ አድርገን ወደ ላከ መጓታችን ምርት መጨረሻ ስቴፋን ሌቨን ትንሽ ችግር የነበረበት በውይይቶቹ ላይ በክርክሮቹ ላይ በተለይ የሸርን ክራፍት ምንድነው እሱ ይሄ የአቶሚክ ሪአክተር ጥያቄ ላይ ግልጽ ያላቋም መስጠት አልፈለግም ግራዎቹ እና ሚሊየ ፓርቲ የአቶሚክ እንትኖች መጥፋት አለባቸው ባዮች ናቸው ቀኞቹ ይኑር ባዮች ናቸው እሱ ደግሞ እንዲኖር የሚፈልግ ነው ምክንያቱም የስዊድን ኢኮኖሚ በዛ ላይ ተገነባ ስለሆነ ባንድ ጊዜ ማጥፋት አንችልም የሚል ነውና በዚህ ምክንያት ከሁለቱም ጋር አይስማማም የሚል ነገር ነበር ስለዚህ
ያ እነ አቋም የሶሻል ዲሞክራሲ አቋም ነው የሶሻል ዲሞክራቲክ ፓርቲ አቋም ነው የሶሻል ዲሞክራሲ የሚለው ምንድነው የሻን ምንድነው
የሸርክራፍት
አቶሚክ ኤነርጂ እንዴት በረጅም ጊዜ እንዲጠፋና እንታገላለን ግን የስዊድን ኢኮኖሚ በሚያዛባ ሁኔታ አይደለም መሆን ያለበት በምንም ምክንያት
ለስራ ቅድሚያ ተሰጣላችሁ ማለት ነው
አዎ ለስራና ለፍራትኛ ቅድሚያ ተሰጣለን እና ለኤክስፖርት
እና ያንን 35% ያልተሟላላችሁ ምንድነው እሱ ምክንያት እስቲ ወደ ምክንያቱ እንግባ ምንድነው
እንግዲህ መጨረሻ ላይ የጠቅላይ ሚኒስትሩ የሞዴራቶ ሊቀመንበር መጥፎ አይነት እንትን ነው ተጫውቶ ሄደው መጥፎ ይሄ ለምሳሌ በውጭ ሰው ላይ ያመጣው እንትን ስዊድን የስዊድን ህዝብ ልቡን መክፈት አለበት የሚለው ብዙን ፔንሽነር ምንድነው
ባለው ይሄ ስራ አጡ
ከኢንዱስትሪ ስራ አጡ ማለት ነው ለምሳሌ አሁን ከሳብ ስራ አጡ ወይም ደግሞ የውቀታቸው ትንሽ ዝቅ ያለ ሰራተኞች እና ጥሮተኞች ጠቅላይ ሚኒስትሩ ወጥቶ ልባችንን አሁን ሲሪያ ኢራክ በየቦታው ማአት ስደተኛልና ለነሱ መክፈት አለበት ስለነን ሲል የገባቸው ገንዘቡ ጥቅላላ ወደ ዘህዳል የሚል ነው የነስ ለነሱ የሚሄደው ለሥራተኛ ለጥረተኛ የሚሄደው ለሥራፈት የሚሄደው ገንዘብ በሙሉ ለስደተኛና ለውጭ ሰው ይላል የሚል የገባው እንደዛ ነው የተተረጎመውና ይሄም ደግሞ ዘረኛው ፓርቲ ደግሞ የተረጎመው እንደዛ አርጎ የተረጎመው ስለዚህ አቅም የላትም ነው
አሁን የምትለው ትክክል ነው ግን አውጥቶ
እና የመጨረሻው 15 ቀን ላይ የቀለበሰብን እስከዛም ጊዜ ድረስ በጣም ትልቅ እንትን ነበር
አዎ ግን አባባውን ያልከው እንዳለ ሆኖ ስታቲስቲኩ ላይ ሲታይ ስዋሬ ዴሞክራት የወሰደው በአብዛኛው ከሞዴራቶች ነው ወደ 7% ነው ያደገው ስዋሬ ዴሞክራት ሞዴራቶች ደግሞ የወደቁት በሰባት ከመናምን ነው ኦልሞስት በብዛት ከዛ ነው ወሰዱት የፖለቲካል ሳይንቲስት አናሊስቶች እንደሚሉት በብዛት የሞዴራት ደጋፊ የነበረው ነው ወደ ስዋሬ ዴሞክራት የገባው ምክንያቱም እንዴ ፓርቲያችን እንዲህ ካለ ለካንተን ላልከው ልባችንን ብቻ ሳይሆን ገንዘባችንን ከፍቶ ወደዛ ሊሰጥ ነው ፕሮምቡክን ከፍቶ ወደዛ ሊሰጥ ነው ስለዚህ እንሸሻለን ያለው እናንተ እኮ ብዙ አላረጋችሁ ብዙ አላጣችሁ በሱ ምክንያት ማለት አስቸጋሪ ነው ምክንያቱም እንደውም የናንተ ፕላስ ነው የመጣ ተጨማሪ ነው መጣላችሁ ትንሽም ብትሆን እንጂ ካለፈው ምርጫል ቀነሳችሁ ስለዚህ ምንድነው ምክንያቱ ይሄ ብቻ ምክንያት ይሄ ምክንያት የሆነው እንደገባን ከሆነ ለሳሪ ዴሞክራት ማደግ አዎ የእንትና መናገር ብዙዎች አናሊስቶች እንደሚሉት የሞዴራቱ መሪ መናገር ራይንፌልድ ልባችንን እንክፈት የስዊድን ህዝብ ማለቱ ለስደተኞች እንትን አስደንግጦት በተለይ እንዳልከው ስራፈቱ በተለይ ደግሞ ፓንሽነሩ ጥረተኛው ወደዛ ሄዷል ከሞዴራት ወጥቶ እናንተን ግን ብዙ የለቀቀ የለም ወደዛ ይሄደ ስለዚህ ጥያቄው ምንድነው እናንተ 35 እንዳትሆኑ ያረጋችሁ ሌላ
አዎ እንግዲህ ምንድነው እንዳልኩት ጠቅላይ ሚኒስትሩ ወጥቶ በዛን ጊዜ ራይንፌልድ የሞዴራቱ ጠቅላይ ሚኒስትሩ ወጥቶ በራች እንትን ልባችንን መክፈት አለብን ሲል ጥያቄው በአጠቃላይ እስከዛን ጊዜ ድረስ የነበረው ላለፈው 4 አመት በስዊድን ውስጥ የነበረው ጥያቄ የሰራተኛ የሰራተኛ ጥያቄ እንትን ለማለት የሥራ መክፈት ጥያቄ የትምህርት ጥያቄ ጥያቄዎች በሙሉ ተደመሰሱና ለአንድ ሳምንት ያህል ቴሌቪዥኑም ጋዜጣውም ምን ሚዲያው በአጠቃላይ ሰውም ኤቭሪቲንግ የሚያወራው ስለ ስደተኛ ብቻ ነው እና ያ ትልቁ ዳታ አድርሷል በእኛ ላይ ምክንያቱም እኛን የሚመርጠው የነበረው ከሞዴራቱም ከሴንተሩም ከፎልካው ሁሉም ፓርቲዎች ወለኛ ሊመጣ ይችላል የነበረው በዚህ በጠቅላላ ወይ ዛው ቀረ በእያለበት ፓርቲ ውስጥ ወይ ደግሞ ወደ ዘረኞቹ ሄደ እና ያ ወርቶናል ለሞስ ለአስር ቀን ያህል መጨረሻው አካባቢ ማለት ነው መጨረሻው ለአስር ቀን ያህል ጥያቄዎች ጠቅላላ ዋና ዋና የስዊድን ዋና ዋና ጥያቄዎች ተረስተው የስደተኛ ጥያቄ ላይ ብቻ ማተኮሩ ሚዲያውም ሆነ ክርክሩ ጠቅላላ በዛ አካባቢ መሆኑ ለሶሻል ሚዲያ ትልቅ ጉዳት ነው እና ዳሙ ያ ደግሞ ፐርፐስሊ ተደረገ ነው
አበበ በሌላ በኩል ደግሞ ብዙ ተቾች የሚሉት ምንድነው እናንተን ብቻ ሳይሆን ሶሻል ዴሞክራሲን ብቻ ሳይሆን ተክላለ ይሄ ኤታብሌራድ የሚሏቸውን ይሄ የቆዩትን ድርጅቶች የዴሞክራቲክ ድርጅቶች ከሳሪ ዴሞክራት ውጪ እንግዲህ ሌሎቹ እንደሚሉት ምን አይደለም ምንድነው የጥፋት የነበረው በተለይ በስደተኛ ጥያቄ ላይ ስለ ኢንተግሬሽን የምታወሩት ነገር አልነበረም እንዴት ኢንተግሬት እንዴት አርጎ የስደተኛል ወደ ስዊድን ህብረተሰብ ስራም በሌላም ምክንያት እንዴት አርጎ ኢንተግሬት እንደሚያደርግ ድርጅቶቹ አይሰሩ ፓርቲዎቹ አይሰሩም ነበር ዝም ብሎ ብቻ ህዝቡን ተቀበል ነው የሚሉት እንጂ እንዴት አርጎ ስራት እንዳይሆኑ ስራፈት እንዳይሆኑ ይሄ የሚወራው አልዋልታው ይሄ ማጅራት መቶች ናቸው ሴት ይደፍራሉ ስደተኞች ስራ ያላቸው ያንን ለመስበር ያደረጋችሁት ስራ የለም ያንን ነው የተጠቀሙበት ሳሪ ዴሞክራቶች ይባላል በተለይ አሁን እዛ ላይ ነው ያተኮረው አናሊሲሱ በመስሪያ ቤቱም በምን ሰማውሉ ኢንተግሬሽን ጥያቄ ላይ የውጭ ሀገሩን ዜጋ ኢንተግሬት ለማድረግ ያልሰራችሁም የተብለራድ የሆናችሁት ፓርቲ ይላል ምን ትላለህ ስለዚህ
በጣም ኮምፕሊኬትድ ነው የሰራተኛው ማህበር በጠይቀው የሰራተኛ ማህበር ከውጭም ሰራተኛ መጣ ለምሳሌ ከፖላንድ ከአውሮፓ ውስጥ ርካሽ ጉልበት አለ ከርካሽ ጉልበት ለምጣይ ፈልክም ሶሻል ዴሞክራሲም ሆነ የሰራተኛ ማህበር ከመጣ እኩል የሚከፈል መሆን አለበት እኩል ታክስ የሚከፈል ቀኞች ደሞ ጠቅላላ የሚፈልጉት የጠቅኞች ፓርቲዎች ጠቅላላ የሚፈልጉት ርካሽ ጉልበት አመጥቶ በርካሽ ወዝወዝና እዚህ ያለውን ሰራተኛ ስራ ፈት ማድረግ ወይም ደግሞ እዚህ ያለው ሰራተኛ በርካሽ እንዲሰራ ማድረግ ነው ትላጭ አንዱ ይሄ ነው በሌላ በኩል ቀኞች የሚፈልጉት ደግሞ የስደተኛው ለአምስት አመት ለአስር አመት እንዲጀመራ ጉልበቱ እንዲበዘበዝ ያደረጉት ለአሁን ተሳሰቡት እንደሆነ ባላለፈው 4 አመት ስራ ፍቃድ ያገኙትን ሰዎች ምንድነው ስሙ ይሄ ፕራክቲክ እያሉ ሶፍት ወር አንድ ቦታ በነጻ ቀጥሎ ሶፍት ወር 3-4 አመት በፕራክቲክ ይሰራል በሶሻል ሚዲያ ብቻ ያሁን ብዝበዛ ነው የሚባለው የውጭ ሰውን ጀስት እዚህ ሀገር ብቻ ተደስተኛ ስለሆነ ንጹህ ብዝበዛ ነው የተደረገው ያንን ተቃውመናል አዎ በጣም ተቃውመናል ያልነው ምንድነው ይሄንን እንግዲህ ያደረገው ታክስ ስለቀነሰ ነው ታክስ ቀንሷል ማስተማሪያ ገንዘብ የለውም እኛ ደግሞ ምንለው ምንድነው ይሄንን ስደተኛም ሆነ ሌላውን በአጠቃላይ ስዊድን ውስጥ ያለውን ሰራተኛ ስራ ፈት ሲሆን አውቶማቲካሊ ወይ ትምህርት ቤት መግባት አለበት ትምህርት ቤት ገብቶ ራሱ ማሻሻል አለበት ወይም መንግስት ኮርሶች የተለያዩ ኮርሶች አሉ። ስራ የሚፈጥሩ ስራ ወደ ስራ የሚያመሩ ኮርሶች ለምሳሌ አድቫንስድ ድሬሰር እንደሸተሽካ ድሬሰር ቦርድ በተለያዩ ብየዳ ማት ኢንዱስትሪ የሚፈልጋቸው በነገራችን ላይ ዝም ብሎ ሳይሆን ኢንዱስትሪ የሚፈልጋቸው ወይም ደግሞ ዛሬ የሰራተኛ አሰሪው የሚፈልገው ማት አይነት ነው ያሉ። በዛ አካባቢ በነጻነት ነው ያለኛ የስድስት ወር ኮርስ ወይም የአመት ኮርስ
በነጻ ስትል ምን ማለት
አለ? በነጻ ማለት ሳይከፍል ማለት ነው
ራሳችን። ኦኬ ምኑን ይበላል ምኑን ይጠጣል?
አይ በነጻ ሱማ ያን ግን ማን ነገር የሚከፈለው ነገር
ይባላል ወይም ሶሻል ሳይሆን በነጻ
ማለት ሳይበደር
ለትምህርቱ ሳይከፍል ነው የምትለኝ? አዎ ግን አንድ ስደተኛ
ትምህርቱ ሳይከፍል አንድ ሁለተኛ ወደ ስራ የሚመራው ዝም ብሎ ኮርስ ሳይሆን ወደ ስራ የሚመራ ኮርስ
መብላት መጠጣት የቤት ኪራይ መክፈል አለበት። እሱ እንዴት ነው የሚያደርገው? ሶሻል ነው የሚሄደው?
አዎ ስለምን እንግዲህ እሱ
ስለዚህ ምንድነው የተለያችሁ እናንተ ከቀኞቹ?
ምን ለየው?
አንድ አልከኝ ከሆነ በነጻ ሶሻል እየበሉ ያንን እንዲሰሩ ይፈልጋሉ ነው ያልከኝ ቀኞቹ። እናንተ ታዲያ አሁን እንዳልከው ሶሻል ነው የሚቀበሉ ስለ አው አልከኝ። እንደሱ ከሆነ ምን ለያችሁ ሁለታችሁ?
ልዩነታችን እኛ ስራ ፈቱን ጠቅላላ።
ኦኬ
ማጠቃላይ አሁን የውጭ ሰው በለው ያገር ቤት የውጭ በስራው መስክ ላይ በአትራክቲቭ እንዲሆን አድርገዋለን። የተለያየ ኮርስ የተለያየ ኪሱ አንድ ኮርስ አንድ ወይት ኪሱ አንድ ምንድነው ዲግሪ ወይም እንደምለው አላውቅም
የሚጠቅመው ለወደፊት
የሚጠቅመው ነገር ትምህርት በመስጠት አትራክቲቭ። አሁን አንድ ስደተኛ መጥቶ ቋንቋ ቻለ እንበል ከዛ ግን ስለ አትራክቲቭ አይደለም በማርኬት ውስጥ በስራ ማርኬት ውስጥ አትራክቲቭ አይደለም። ምክንያቱም ምንም የያዘው እውቀት የለም። ግን ድሬሰር ቢሆን አድቫንስ ድሬሰር ቢሆን ወይም ደግሞ በያጅ ቢሆን ወይም ኤሌክትሮኒክ አንድ ነገር ብቻ ኢንዱስትሪዎች የሚፈልገው ወይም ደግሞ በአጠቃላይ የስዊድን ኢንዱስትሪ የሚፈልገው ነገር ውስጥ አትራክቲቭ ቢሆን በማርኬት ውስጥ አትራክቲቭ ይሄንን ስራ መስጠት አንችልም። አትራክቲቭ ማድረግ ነው የምንችለው። ያንን ነበር ፕሮሚስ የገባነው እንደዛ እናደርጋለን ብለን ነው።
ስለዚህ ልዩነታችሁ ምንድነው? እነሱ ዝም ብሎ ፕራክቲስ የሆነ አልባሌ ስራ ይስራ ነው
ገንዘብ ስለሌላቸው
እንጂ
ታክሱን ስለቀነሱ ማስተማር የላቸውም። እኛ ደግሞ ታክስ ጨምረን ጠቅላላ ሰራተኛውን ጠቅላላ እናስተባድ የድሮውን ወይም በድሮው እንዲቀጥል አለበለዚያም ደግሞ አዲስ ትምህርት እንዲማር እናደርጋለን።
ጠቃሚ የሆነ ትምህርት እንዲማር ነው የናንተ የነሱ
ወደ ስራ የሚመራ።
አዎ የነሱ ደግሞ ዝም ብሎ ፕራክቲስ
ጉልበቱን በነጻ ይበል ነው።
ኦኬ ወደ ምርጫው ውጤት እንምጣ። ምርጫው ውጤት በተመለከተ አሸንፋቸዋል ቴዎ እንዴት ልበለው በምን ልበለው? አዎ አሸንፋቸዋል። በቃላት አብሶሉት አይደለም ውጤታችሁ። ማይኖሪቲ ማንም አናሳ መንግስት ነው የምትመሰርቱት። ይሄ አናሳ መንግስት ከሶሻል ዴሞክራትና ከሚሊየ ፓርቲ የተመሰረተ እንትን ያለ ነው። ግን ይሄ ሁሉ ሲሆን ሁለቱ መንግስት ስልጣን ላይ ሲቀመጡ የግራውም አለ የግራው ፓርቲ ለኢንስተር ፓርቲ እሱን ስልጣን ላይ አታመጡም፣ ግን እሱን ድምጽ ትፈልጋላችሁ። እስቲ እሱን አብራራ።
አዎ በነገራችን ላይ ሶሻል ዲሞክራሲ በታሪኩ ከሌላ ጋር ገዝቶ አያውቅም። ሰከንድ በሁለተኛ ዓለም ጦርነት ጊዜ ካልሆነ በስተቀር ከሌላ ፓርቲ ጋር ገዝቶ አያውቅም። ማይኖሪቲ ሆኖ ብቻውን የገዛ እስካሁን ድረስ።
አሁን ግን ልትገዙ ነው?
አዎ ነይ እንደው ማብራራት የምፈልገው ምንድነው 35% ይኖረው 40% ይኖረው የተለያየ እንትን ከተለያዩ ፓርቲዎች ከቀኙም ከግራውም እንትን እየጠየቀ ለተለያዩ ጥያቄዎች ብቻውን የገዛው የሶሻል ዲሞክራቲክ ሚኒስትሮች ጠቅላላ የሶሻል ዲሞክራቲክ ሚኒስትሮች ነበሩ። ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ ነው አሁን ሶሻል ዲሞክራት ከሌላ ፓርቲ ጋር መንግስት የሚመሰረተው። ያ አንድ ይሄ ነገር ያለቀ ሁኔታ
ጊዜው አይፈቅድም። እንደዚህ
አይፈቅድም።
በጋራ ግዙ ነው የሚለው ጊዜው ነው።
አዎ አንደኛ አይፈቅድም። ዲማንድም አድርገዋል እንደሚለው የዛሬ 8 ዓመት ተረስቶ ነው እንጂ ዲማንድም አድርገዋል። የራን ፐርሶን እሺ ብሎ ነበረ ታስታውሱ እንደሆነ ተረስቶ ነው። ነገሮች ይረሳሉ።
ወይንም የራን ፐርሶን ተጠይቆ እምቢ ብሎ ነው
እሺ አለ ያን ጊዜ።
ታዲያ ለምን ሚሊየ ፓርቲ ይሁን ከሴንተር ጋር ገዝቷል?
ነኔ
ሴንተር የሚሊየ ሚኒስተር ሆኖ ሰርቷል። የሴንተር ፓርቲው
ከኛ በፊት መሆን አለበት።
ከእናንተ ጋር ሆኖ
ከኛ በፊት መሆን አለበት እንጂ የለም። ሶሻል ዲሞክራት ኔቨር መሃሉ ሌላ ሚኒስትር ከቶ አያውቅም በሂስትሪ።
ኦኬ
በሂስትሪ ከሁለተኛ ዓለም ጦርነት እሱ ደግሞ ያው ታቃለ የጦርነት እንትን ነው። አዎ እንጂ ሶሻል ዲሞክራት ሌላ ከቶ አያውቅም።
አዎ ልክ ነው። ሞዴራቶች ጋር ነው የሰራው ሞዴራት ፓርቲ ነው። ግን ለምንድን ነው አሁን የኛ ፋሽን ሊቱም ሲያመጣ ቆይ ጥያቄን እንድትመልስልኝ የግራው ክምፕ ሚኒስተሩ ስድስት ነው ምናምን አለ
5.7
አለ ለምን እንደሆነ እሱን እንትነን እንፈልጋለን ግን ሚስተር ፎታ አንሰጥህም ያላችሁት ለምን እንደሆነው
ያ ምንድነው
ለዛኞቹ እንዳይቀየሙ
አይደለም ይሄ ብሎክ ይሆን ብሎክ የአሜሪካ ብሎክ ፖለቲካ ለዚህ አሜሪካ ሄ ዲሞክራቶች
ባንድ በኩል ከነኛው ያው ባንድና በጋራ
አይሆንና በፍጹም እንደው ጊቭ አፕ ለሌላ ነገር ጊቭ አፕ አያርጉም እና ያንን እንትን ለመስበር ነው መስበር ምን ፈልገው ሁለተኛ አሊያንስ የሚባለው እንትን መስበር እንፈልጋለን ተሸለምኩልች እንዳለ ማጥፋት እንፈልጋለን
ኦኬ ቢሆን ቢሳካላችሁ ከሙራቶች ጋር አብራችሁ ትገዛላችሁ
አንገዛም መግዛት የለብንም ጥሩ ጥሩ ጥያቄዎች አሉ ከመድረክ ጋር አብረን ልንሰራ የምንችለው ለምሳሌ መከላከያ የውጭ ጉዳይ በዚህ ቦለቱ የትልልቅ ቀላል የሚናቅ ነገር አይደለም በእነዚህ ቦለቱ ላይ ከመድረክ እስካሁንም ከኛ ነው እርዳታ የሚያገኙት እና ከሱ ከነሱ ጋር መስራት ይችላል በጥያቄ ላይ በእርሻ ለምሳሌ ከሴንተር ጋር መስራት ይችላል በትምህርት ከፎልክ ፓርቲ ጋር መስራት ይችላል የተለያዩ ጥያቄዎች ላይ ተተላዩ ዲማንድ እናደርጋለን እንትን እንጠይቃለን
አንዳልከው ሆኖ ግን አሁን ሚዲያዎች የሚሉት የናንተ መሪ ለፍበን ሴንተርንና ፎር ፓርቲን ስልጣኑን አብረን እንካፈል ብሎ እንቢ ብለውታል አንፈልግም ብለውታል
መንግስት አላለችም መንግስት አላለም
በፍጹም ሚዲያ ላይ አንተ ታስረዳለህ
መንግስት
ሚዲያ ላይ የሚለው ግን አኒለፍ ከሶሻል ዲሞክራሲ ጋራ በፍጹም መንግስት ላይ ቁጭ ብያልሰራም ብላ ዴፊኒቲቭ መልሰታለች ይችላል ብትጠየቅ ነው ማለት ነው ፎርት ፓርቲስቱም ኖ ብሏል ግን አንዳንድ የፎርት ፓርቲ ተወካዮች ወደፊት እና ያለን ብለዋል ይላል ማለት እንግዲህ ጥያቄ አቅርቧል ማለት ነው
possible no ሊገዙ ይችላሉ እንግዲህ አንዳንድ ሚኒስትር ወታ ላይ ግን ይችላሉ የርሻ ሚኒስትር ታገኝ ይችላልች አኒለፍ ልትሆን ይችላል
ብቻ ነው የኢንዱስትሪ ጆአሊሶ ኢንዱስትሪ ሚኒስቴር ነች ፕላስ ኢኮኖሚ ነው ተማር ኢኮኖሚስት ነች
ኦኬ እኔ ግን እንደሚገባኝ ከሆነ ከነሱ እንትን የሚለው የሚያገኙት ጥቅም አለ በነገራችን ላይ የግራው ፓርቲ ሶሻል ዲሞክራት እንብ ያላለውም ከሶሻል ዲሞክራት ጋር ብዙ የሚያገኙት ጥቅም አለ ሚኒስትር አይሆኑም እንጂ በጣም ብዙ በጣም አንደኛ የነሱ ዲማንድ
ያስቀመጡ ጥያቄ አለ
ብዙ ዲማንድ የሚሞላቸው ነገር አለ አንዳንዱ የማይረባ ነው ለምሳሌ አሁን የትምህርት ተቀላላ ያለ ፕሮፊት የሚሆነው እንዲቀላል ቀላል እንትን አይደለም አንድ ነገር ምንድነው ፕሮፊቱ ተመልሶ አውዲ ሶሻል ዲሞክራት ጥያቄ ምንድነው ፕሮፊቱ ተመልሶ ወደ ስራው እዛው እንትማል
ኢንቨስትመንት
ደርጋለበት የሚለው ላይ ነው ወይንም ደግሞ እዛ ላይ ከቀኙ ጋር ሊነሳችን እንግዲህ ፕሮፊቱን ይዞ ታክስም ሳይከፍል ሌላ ነገር ይዞ መሄድ ይችላል አንድ ወይ ደግሞ ፕሮፊቱን እዛ ውስጥ እንት እንደገና መልሶ እንት ማድረግ ይችላል በዛ ላይ ነው ምን ለያየው እዛ ላይ እኛ ምን ነው እንደሆነ ፕሮፊቱን እዛው ላይ እስካለ ድረስ አንተ መከፈት ይችላል ትምርት ቤት እዛው
የትምርትን ካነሳ ሃይቀር ፒዛ ኡንደር ሸክኒን የሚሉታል የፒዛ ውጤት በጠቅላላ አውሮፓ እንትኖችን ጥናት ያደረገና ስዊድን በጣም ካታስትሮፊክ የሆነ ውጤት ነው ያሳየችው በዛው ኡንደር ሸክኒን መሰረትና የናንተ የምትሉት ምንድነው የፎርት ፓርቲ ጥፋት ነው የምትሉት ሰውየው ከማውራት ውጪ ምንም የሚሰራው ነገር የለም የፎርት ፓርቲስቱ የትምርት ብዛት ለነሱ ነው ግዜ የሚለቀቀው እና እነሱ ናቸው ትምርቱን የገደሉት ነው የምትሉት እናንተ ብትመጡ ምንድነው የምታደርጉት እንግዲህ እኔ እስከሚገባኝ ድረስ ትምርትን በተመለከተ የምንድነው እሱ ይሄ ካፒታሊስቶች ሪስክ ካፒታሊስት የሚባሉ አሉ። ሪስክ ወስደው ትምርት ቤትን ይከፍታሉ። ይከፍቱና ትርፋቸውን ወደ ውጭ ነው የሚያወጡት። ለዚህ ነው ቬንስተር ወይንም የግራው በትምርትና በጤና ላይ የሚገኝ ትርፍ አንደግፍም አንፈልግም ይሄን ካላደረገ ለፍ ከኛ ለቨን ከኛ መጠበቅ አይችልም ይላሉ ጠንከር ይላሉ የተናገሩ ነው እናንተ ደግሞ የለም ትርፉን ያገኝ ግን ትርፉን እንደገና መልሶ ኢንቨስት ያርግ ነው የምትለይ
እንደዚህ ቆይ 90% የስዊድን ህዝብ የማንኛውም ማራጭ ማለት ነው 90% የስዊድን ህዝብ ሪስክ ካፒታሊስትን አይፈልግም 90% እንትም በደንብ አይተህ ከሆነ ላለፈው ሁለት አመት ምንድነው ሪስክ ካፒታሊስት ሪስክ ካፒታሊስት አንድ ነገር ገንዘብ የራሱን ገንዘብ አውጥቶ ገንዘብ ለምሳሌ እንትን የሚቆፍር ማለት ነው ምንድነው ዘይት የሚቆፍር ኦጋዴን ነው ደው ዘይት የሚቆፍር አንድ ድርጅት የራሱን ገንዘብ የኢትዮጵያ መንግስት ገንዘብ ሳይሆን የራሱን ገንዘብ አውጥቶ ዘይት ይፈልጋል ካገኘ ሀብታም ይሆናል ካላገኘ ድሃው ነው ይወጣል ሪስክ ካፒታሊስት ማለት እሱ ነው እዚህ ግን የሆነው ምንድነው ከባንክ ያስቀመጥነው ታክሲ ተከፈለበትን ገንዘብ 5 ሳንቲም ነው ሳይወጡ ታክሲ እንዳለ ከባንኩ ተሰጣቸዋል ያ ሪስክ ካፒታል ሳይባልም እሱ ገብታም ነው ሊዩነት አለው ሪስክ ካፒታሊስት ራሱ ኢንቨስት አድርጎ ከዛ በተጨማሪ ከመንግስት ስቴክ ነው ይሄ ግን እንዳለ 100% የታክስ ገንዘብ የሚሰጣቸው እንዲያስተምሩ ያንን ነው ከዛ ላይ ነው የሚሄዱት ከባንክ የተቀመጠ ገንዘብ ነው እና ምኑን ነው ሪስክ የሚወስዱት ማዕድን ቆፍረህ ሪስክ ወስደህ ራስ በራስ ገንዘብ አትካት ካገኘህ አጣምራለህ
ለምን እንደዚህ ያደረጋል ኦኬ እንደሱ ከሆነ
ያይቀኞች እንትን ነው ዛሬ ተመረው እኮ ጠላላ የነሱ መራጫቸውም ሆነ ፖለቲከኞቹም አገንስት ሪስክ ካፒታሊስት ናቸው ዛሬ everybody is against ዛሬ
ግን አደጋ ድርሰዋል
በጤና
በቦድ ሴንትራል በተለይ እነዚህ የአሮጊትና ሽማግሌዎችን በሚንትን በሚሉ ብዙ ገንዘብ ወደ አሽሽተው ሰዎቹ ተጎድተዋል ማለት ነው
በጣም እንግዲህ የቀኝ ኤክስፐሪመንት ታቃለ እንደ አሜሪካ ማድረግ ነው የሚፈልጉት ቢችሉ ይሄንን የዌልፌር ሲስተም መቀየር ነው የሚፈልጉት የቀኝ መንግስት ያንን ሙከራ ያደረጉት እና ለመስበር ይሄንን ልክኛ ሆነ አሊያንስ እንትንላለ እንዳልኩህ እነሱ ደግሞ የዌልፌር የስዊድን የዌልፌር ሲስተም ከተከቱም ማጣት ነው በፈልጉት ህዝቡ ግን ያደገው 2 3 4 5 ጄነሬሽን ያደገው በዌልፌር ሲስተም ስለሆነ የነሱ እንኳን መራጭ ሊቀበሉ አልቻለም
እክስቲ ዌልፌር ሲስተም ሲባል ብዙ ጊዜ ይሰማል ምንድነው ላንተ ዌልፌር የስዊድን ዌልፌር ሲስተም ይባላል በየትም ዓለም ስትል ምንድነው እናንተ የዌልፌር ሲስተም የምትሉት ምንድነው ቤዚክን እስቲ ንገረን
ቤዚክ ትምህርት አንድ ነፃ ነው ከአንደኛ ክፍል ጀምሮ ዩኒቨርሲቲ ከጨረስክ ነፃ ነው ትምህርት
ነፃ ነው ማለት ትምህርት የተበደርክ ነው ዩኒቨርሲቲ ስትማር
የምትበላው ነው የምትበደረው ነው ትምህርት ነፃ ነው ከአንደኛ ከዜሮ ከምን ከኪንደርጋርደን ጀምሮ ዩኒቨርሲቲ ፕሮፌሰር እስክትሆን 6 አመት የሚፈቀድል 8 አመት መሰለኝ እስክትጨርስ ድረስ ፕሮፌሰር የምትሆን ነፃ ነው ትምህርት ስዊድን ውስጥ
ምንድነው የምትበደረው?
የምትበደረው የምትበላውና ቤት ክራይ የምትከፍለው የምትበደረው ዩኒቨርሲቲ ስትገባ።
ኦኬ። ባትማርና ባንትል ሌላው ደግሞ የሶሻል ሲስተማችን
በነገራችን ላይ የምትበደረው ይቅርታ አልጨርስ የምትበደረው ደግሞ በጣም ሎ በሆነ ምንድነው ኦልሞስት ነፃ እንደመበደር ማለት ነው። በነፃ ኦልሞስት ነፃ ማለት ነው። የምትበደረው የምትከፍለውና በ20 በ30 አመት የምትከፍለው ነገር ነው። ከጨረስ ትምህርትህን ጨርሰህ ስራ ከያዝክ በኋላ ነው መክፈል የምትጀምረው እና በየወሩ ቢቆረጥብህ ኦልሞስት 10 15 አመት የምትከፍለው ነው። ቀስ ብለህ የምትከፍለው ነው። ተምረህ
እንግዲህ ሱንም ስለማይከፍሉ እየሸሹ ወደ ውጭ ሀገር ይሄዳሉ ይከታተል ጀምሯል። ይሄንን የነጻ ትምህርት ከዚህ ውጪ የሶሻል ዌልፌሩ ምንድነው?
አንዱ ይሄ ነው። ሁለተኛው የህክምና ነው። ህክምና ለማንኛውም ሰው ነጻ ነው። ለማንኛውም ሰው ስዊድን ዜጋም ሆነ የለበትም ስዊድን ተቀበለችው ስዊድን
እዚያ ሀገር መኖር ካለ
ተቀበለችው ህክምና ነጻ ነው። የ100 ብር ህክምና ይሁን የ2 3 4 5 ሚሊዮን ብር የሚያወጣ ሰርጀሪ ይሁን ነጻ ነው።
የተወሰኑ እንትኖች ብቻ ነው የሚከፍለው ነው የምትለው?
አይ ምንም አይቆጠርም።
ኦኬ በሱ ይሳላ። ሌላውስ ምንድነው የሶሻል ዌልፌር?
ሶስተኛው አንድ ሰው ዝም ብሎ እንዲወድቅ እንደው ለምሳሌ ስራ ሲያጣ እንዳለ እንዲወድቅ አይፈቀድም።
ቤዚክ ፍላጎት ይሞላል አላታ
ቤዚክ የሆኑ ነገሮች ቤት፣ መጠለያ፣ ምግብ እና የተወሰኑ የሰው ልጅ የሚያደርገውን ነገር ይፈቀድለታል። የሰው ልጅ የሚያስተኛው በዚህ ሀገር የሰው ማይንድ ዩ የሰው ልጅ የሚባለው እኛ ሀገር የሰው ልጅ ይባላል እናዚህም ሀገር እና በዚህ በስዊድን ኖት ኢቨን በአውሮፓ በስዊድን ውስጥ የሰው ልጅ የሚያደርገውን ነገር
ስዊድን ስታንዳርድ
በሚፈቅደው መሰረት ወድቆ እንዳለ አንድ ጊዜ ስራ አጣ ማለት ወደቀ ማለት አይደለም። እና ኔት አለ የሚይዘው መጨረሻ ላይ የሚይዘው የተለያዩ ኔቶች ናቸው ያሉት።
ሴፍቲ ኔት
አሉ ኔቶች አሉ። መጀመሪያ ስራ ስታጣ ለአንድ አመት ኦልሞስት 80% ደሞዝ ይከፈላል። 80% የመጀመሪያው አመት 80%
አርበትስለስ ፎር ሼኪንግ የምትሉት ነው?
አዎ። እና ለመጀመሪያው አመት ያ 80% ይከፈላል።
ግን አርበትስለስ ፎር ሼኪንግንም አባል መሆን የለበትም እንዴ? አካሳ ማንንም አይመስለኝም።
አዎ እሱ እንግዲህ
አካሳ አባል መሆን
የተለመደ ስለሆነ ማጆሪቲው ነው። የሀብታም ልጅ ካልሆነ በስተቀር ነው። አካሳ እንትን ነው የሀብታም ልጅ ካልሆነ።
ስለዚህ አካሳ ስከተፈል ከአባል ከሆንክ ስራ
ሲስተሙ ነው እንግዲህ።
አዎ ሲስተም። ኦኬ። ከዛ በኋላ እንግዲህ ኔክስት ስቴጁ ሶሻል መግባት ነው።
ሌላም አለ። የሚገርመው መሀል ላይ ደግሞ ሌላ ደግሞ አለ። ሞር ደግሞ እንደገና የሚቀበልህ ደግሞ ሌላም አለ። እኔ እንትኑን ዲቴል እንትኑን አሁን ስላለ ተራውቅ ነው እንጂ አለ ሌላ ሁለት ሶስት አሉ በመሀል። ሪሊ
እንዳትወድቅ ነው እስከምትወድቅ ቀስ እያልክ
ነው። ሶሻል ቢድራጎ የመጨረሻዋ ነች እሷ። የመጨረሻው ነጭ እሷ
በነገራችን ላይ የሶሻል ሚዲያ ግን በተመለከተ ወይንም የሥራ ማጠንነትን በተመለከተ ስካውን ጭንቅላት ውስጥ ያለው ገና አዲስ ሆኜ እንደመጣው እዚህ ሀገር ቋንቋ ኡፕሳላ ዩኒቨርሲቲ ስንማር አስተማሪው የነገረችን ነገር ስካውን እንትን አይረሳኝ ምንድነው ያለችኝ እዚህ ሀገር ሥራ ማጣት ማለት ከሥራ መቅረት ማለት ነውር ነው ጧት ስራ ያጣሰውም ጧት እንደለመደው ቦርሳውን ይዞ ልክ ስራ እንደሚሄድ ጎረቤቶቹ እንደሚሉ ይሄድና ልክ በድሮ በሰዓት በመጣበት ሰዓት ይመለሳል ለምን ስንላት ቢብሊዮቴክ ላይብረሪ ሆኖ ይመጣል ሰው ስራ ፈትነው እንዳይለው ትለነበር ሌላው የነገረችን ማስተዋውሰው አርብና ሰኞ ሰክሮ ከስራ መቅረት ነውር ነበር ለምን ስንላት አርብ ከስራ የቀረሰው ይሄው አስቀድሞ መጠጥ ሊጀምር ነው ይባላል ሰኞ የቀረሰው ደግሞ ቅዳሜና እሁድ ሲጠጣ ከርሞ ነው ይባላል ስለዚህ ምን ያረጋሉ በጣም እንኳን ቢያማቸው ሰኞ እንደምንም ብለው ሄደው ራሳቸውን አሳይተው መጣማቸው ታይቶ ይመለሳሉ ትለነበርና እንግዲህ የነበረው ነው አሁን እንደዛ አይነት ነገር የለም ሲስተም ጉላጌትም ቅዳሜ ይሰራል በዚህ ድሮ ቅዳሜ ዝግ ነበር ትዝ ይለኛል አርብ እንሰለፍ ነበር ሲስተም ጉላጌት አበበ ስልጣን ወደ ስልጣን እንምጣ እቺን የተወሰነች ፐርሰንታንታቸው ማይኖሪቲ መንግስት አቋቋማቸው አሁን የሚወራው ምንድነው ይሄ ምርጫ እንደገና ሊደገም ይችላል ያ አደጋ አለ ምክንያቱም በተለይ የበጀት ጥያቄ ላይ እንዲሁ በቀላሉ የሚታለፍ አይደለም እዚህ ሀገር በጀት ላይ ማግኔት አለበት ጋፍ እና ያንን ደግሞ ምንድነው ሷሬ ዴሞክራቶች ሊጥሉት ይችላሉ ለቀኞቹ እጃቸውን ካነሱ የናንተ በጀት ይወድቃል አይወድቅም
ያ ይወድቃል
እነሱ ደግሞ ያስፈራሩ ነው የኛን ካላሟሉልን ለቀኞቹ እንትን እጃችን እናወጣለን ይላሉ ቀኞቹ ግን የቀኞቹ ደግሞ
የቀኞቹ በጀት
ደግሞ ለሶሻል ዴሞክራቶች አይስማማም ምክንያቱም እነሱ ባጀታቸው ላይ ለስደተኛው አሁንም ብዙ ገንዘብ አሎኬት አድርገዋል ስለዚህ ሶሻል ዴሞክራቶች ሳይወዱ በግዳቸው የእጃቸውን እንደምንድነው የሚባለው አብስቴን ያደርጋል በማርኛ ምንድነው አያወጡ ያወርዳሉ ስለዚህ ምናልባት ይሄ የተፈራውንትን ላይደርስ ይችላል የሚላሉ ምን አስተያየታለ ሁለቱም እንትን አለ ማለት
ነው ማአት አልተርናቲቭ ነው ያለው ግን ይሄንን መጀመሪያ ሆኖ ስቴፋን ለቬን የኛ ፓርቲ ሊደር ኦፕን እንትን ይዞ የመጣው ኦፕን ካርድ ነው የተወዳደረው እኔ አልቆልፍም ካሁኑ ሰወረደር አልቆልፍም ከንትና ጋር ነው መገዛው ይ አልቆልፍም ብሎ ተናግሯል በዛ ካርድ ነው የመጣው የተመረጠው በዛ ነው ለዚህ ነው አሁን ከቀኙ ብሎክ ሰው ሞዴሬት የሆኑትን ለማግኘት እንት ለማግኘት ፈልገው ሞዴሬት የሆኑት የታወቀው ምንም ጥርጥር የለውም በዚህ ሀገር ፎልክ ናቸው ሞዴሬት የሆኑት ሴንተር የህዝባዊ እንት ነው እንደውም
የገበሬ ማህበር
ፎልክ ረቨርሰን እንደውም ፎልክ ፓርቲም እንደዚሁ በመጀመሪያ
ኤሊት ነው
ግን አንቲ ሬዚስተንስ ናቸው እዚህ ተቀላል ነገር አለም እና በትምህርት ላይ ደግሞ ጥሩ እንትን አላቸው በትምህርት ላይ አንድ አይነት አቋም አለን እና በፎሽባንም ላይ ያው ናቶ ይላሉ እንጂ ከዛ ውጪ አንድ ነን
ተጋይ ያላችሁ ነው ወደዛ
በመከላከያ ጥያቄ ስለዚህ ያንን መስበር ነው ያንን ሰብራለሁ ብሎ ነው የመጣኝ ጠቅላይ ሚኒስትር ስለዚህ ሶስት እንትኖች አሉ አንድ የሶሻል ዴሞክራት ከሚዲዮ ፓርቲ ጋር በጀት ያቀርባል ሁለት ማይኖሪቲ በጀት እንትናም የማይኖሪቲ በጀት ያቀርባል ማነው ስሙ አሊያንሱም ከሚሰኝታችን እንትን ያላቸው እንትና ማነው ቀኙም ምንድነው ዘረኛውን ፓርቲ አቀርባለሁ ብሏል የራሱ
ያቀርባል
የሚሆነው ምንድነው የቀኞቹን ፓርቲ እንትን ይወርቃል ሞስት ላይክሊ ይወርቃል የዘረኛውም ይወርቃል የኛም ሞስት ላይክ ያልፋል ብለን ምን ገምተው
ካላለፈ
ክራይስ ተፈጠረ ማለት
እንደገና ምርጫ ይደረጋል
እና እኛ እንግዲህ የሱድን ዝነው ግዛ ላይ መከረው እኛ የምንችለው ሞክረናል ሱድን ለማዳን
ኦኬ
ዊል ዱ ኦል አወር ቤስት ይቺን ሀገር ለማዳን
ኦኬ
አይደለም ከዛ በኋላ እንግዲህ ሁሉም አላደንም ብሎም ቢካለ
ወደ ምርጫ
እንትኑን ለሱድን ህዝብ እንተዋለን
ሶስት ጊዜ ሞከራ ይደረጋል መንግስ ለማመስረት ከሶስት በኋላ ፓርላማው ምን እንደምባለው አፈ ጉባኤ ነው የሚባለው አፈ ጉባኤው ያቆማል ከዛ በኋላ ምርጫ ወደ ምርጫ ይከዳል አሁን ሌላው ድላችሁ እንግዲህ መጀመሪያው ድላችሁ እነዛ ሶሻል ዲሞክራቶች እጃቸውን ያወርዳሉ ተብሎ የሚተበቀው የቀኞቹም በጀት ለስደተኞች ብዙ ገንዘብ አሎኬት አድርጓል ስለተባለ እሱንም አይፈልጉትም በዛ ምክንያት እጃቸውን ማውረዳቸው አይቀርም እጃቸውን ካወረዱ ቀኞቹና እናንተ ናችሁ የምትወዳደሩት የእናንተ ያሸንፍና በጀቱ ያልፋል ሌላው ደግሞ የሚባለው ምንድነው ስዋሬ ዲሞክራቶች ይሄንን ክራይሲስ በመፍጠር ስማቸው እንዲነሳ አይፈልግም የሚሉ ኃይሎችም አሉ። ምክንያቱም እንደገና ምርጫ ይደረግ ከተባለ ህዝቡ እነዚህን መርጠን አሁን ችግር ውስጥ የገባ ነው ብሎ ቅሬታ ያድርበትና ሊሸሻቸው ይችላል የሚል አናሊሲስም አለና ያም እድላችሁ ምናልባት መንግስት ለመመስረት ያስችላችሁ ይሆናል ግን ያ ማለት ግን መንግስት ከመሰረታችሁ በኋላ በየቦታው መዝለላችሁ አይቀርም አንድ ቀን እዚህኛው ፓርቲ አራት አመት ትችሉታላችሁ
ላለፈው 50 አመት አርገናልና
ትችሉታላችሁ
ኤክስፐርቶች ያሉን እሱ
ኦኬ ይሄን ስራ የሚሰሩ በየዲፓርትመንቱ
እሱ ኮንትራክት ሚኒስትር ቃል
የሚያደርጉ
ተቀጥሯል
አቃለው
ከቀኙ ይራፈል ተቀጥሯል ኤክስፐርት
አዎ ስታር ሴክሬታሪ አታደርጉም እንጂ አቃለው ዲፓርትመንት ሮድም አታረጉም ግን ለማንኛውም እንግዲህ እስቲ ለስዊድን ህዝብ እና ለስዊድን ሀገር መልካም ምኞታችንን እየገለጽን የለፋችሁበት ውድድር ወይንም ምርጫ የተሳካ እንደምንላችሁ ተስፋ እናደርጋለን። በመጨረሻ ግን ቬሮኒካ ፓልመኛ ጋር መጣ ነበር። ምንድነው ያለችው? በጣም ስትራይክ ያደረገ ነገር ቢኖር እኛ እናንተን እንደምንፈልጋችሁ ሁሉ እናንተም እኛን ትፈልጉናላችሁ። ሁለታችንም እንፈላለጋለን። እኛ አለች እኛ የኢትዮጵያ ውስጥ ያለው የእንትና አገዛዝ የዲሞክራቲክ ራይቶችን እንዲያቀርብ እንዲያከብር የተለያዩ የሚሰራቸውን ይሄ እነዚህ ቴሮሪዝም ህግ ያለሚያጭበረብርበትን እንዲያቆም በአለም ዙሪያ ያለው ሁሉ እንከራከራለን ነው ያለችው አዲስ አመት መጣ እናንተም ደግሞ አክቲቭሊ እዚህ ሀገር ስሩ ነው እንግዲህ ያው እኛን ምረጡ ነው ማንኛውም ትክክል ነጭ
አህመድ ከዚህ በፊት ያሳውስ ነው እናንተ ከዚህ በፊት ሄደናል ሁለት ሶስት ቦታ ሄደናል ከዚህ በፊት አሁን ሆነ ኤግዛክትሊ ይሄን ነው የሚያሉን ኤግዛክትሊ አሁን እሷ ያለችው ነው ያሉን እኔ እናንተ
ምን ትሆናለች ነው እኔ ጥያቄው ምን ትሆናለች
ሶሻል ሚኒስትር አይ ዶንት ኖ
ትልቅ ቦታ ነው ያለን የእንትን ሚኒስትር የእንትኑ ሐላፊ ነች ፓርላማ ውስጥ የሲቪል ስኮቱ ሐላፊ ነች የስቶክሆልም ኮሙን የፓርቲው ፕሬዝዳንት ነች ትልቅ ስልጣን ነው ያለው ምን ትገምታለህ
ምን በዛ ላይ ደግሞ ክራውን ፕሪንስ ነች
ያው ሷና ዳምበሪ ናቸው ሁለቱ ናቸው ክራውን ፕሪንሰሳ ነች እሱ ክራውን ፕሪንስ ነው ዳምበሪና እሷ ምን ትሆናለች ብለህ ትገምታለህ ያው ትፈልጓለች ግን ሚስተር ቦታው
ሚሊዮ ፓርቲ እንግዲህ የኢንቫይሮንመንት ፓርቲው ምን እንደሚፈልግ ነው
እሷ ግን ትፈልጓለች
ከሱ የሚተርፈው መሰለኝ እንት ለሚለው
እሷ ትፈልጓለች ግን ስልጣን ይገኘው ይሻላትም
ምኑ
የስቶኮልም ሊቀመንበር መሆንና የፓርላማው
ስንት ከተላለች ሱፐር ፓርቲ እንትን እኮ ይቀጥላል እኮ ወደፊትም ይቀመጣለች
አሃ ሚኒስተር ሞና ሞንቺ ማለት
መጻፍራል
ኦኬ የፓርቲው መጻፍራል
የ
ግን በዛ በፓርቲ መሰላል ነው ይሄን ሁሉ ስልጣን መታገኘው አበበ እንግዲህ አንተም ወደፊት ተሳክቶልህ በዚህ በሷ ደረጃ ላይ እንደምደርስ ባለሙሉ ተስፋነን መልካም እድል እንመኝላችኋለን እዚህ ድረስ መተስ ለፓርቲያችን ሁኔታና ስለ ኢትዮጵያን ፖለቲካ ስላስረዳን ከፍ ያለ ምስጋናችን እናቀርባለን ጤና ይስጥልኝ
እኔም አመሰግናለሁ
ማስታወቂያ ከኢትዮ ስታር ሬስቶራንት በሮድ ማስጋታን የሚገኘው ኢትዮ ስታር ሬስቶራንት መጪውን የመስቀል በዓል ምክንያት በማድረግ ልዩ የሙዚቃ ዝግጅት አዘጋጅቷል። የፊታችን ቅዳሜ ሴፕቴምበር 27 ከምሽቱ 21 ሰዓት እስከ 3 ሰዓት ድረስ በሙሉ ባንድ በመታጀብ ልዩ ሙዚቃ ይቀርባል። በመሆኑም ሁላችሁም በለቱ እንድትገኙ ተጋብዛችኋል። ኢትዮ ስታር ሬስቶራንት
መጪው አርብ ሴፕቴምበር 26 ከ16 ሰዓት ጀምሮ የመስቀል ዳመራ እንደሚከበር የመድኃኔዓለም ቤተክርስቲያን መልእክቱን ያስተላልፋል። መጪው አርብ በመስቀል ሴፕቴምበር 26 ከሰዓት ከ16 ሰዓት ጀምሮ የመስቀል ደመራ በዓል እንደሚከበር መድኃኔዓለም ቤተክርስቲያን ያስታውቃል። አድማጮቻችን በዛሬው ፕሮግራማችን የመለስ ትሩፋቶች ባለቤት አልባ ከተማ የተባለውን ከአቶ ኤርሚያስ ለገሰ የጻፈውን የአቶ መለስና የጓዶቻቸው ጓድ የሆኑት አቶ ኤርሚያስ የጻፉትን በሚቀጥለው ሳምንት ይዘንላችሁ ለመቀርብ እንሞክራለን። በዛሬው ለት የጊዜ ጥረት ስላለ ሳይሳካልን ቀርቷል። እንግዲህ የዛሬው ፕሮግራማችን ይሄን መስል ነበር። እስከ ሳምንት መልካም ሳምንት እያልን እንሰናበታለን።
ቀደም በዜና ያልተገለጸ አንድ ዜና አረፍት ነበር። አንድ አርቲስት ሃይማኖት አለሙ ተባለ ግለሰብ አርፏል። ያው ታወቀ የአርቲስትና በዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ በፕሮፌሰርነት ማድረግ የሚያገለግል ግለሰብ ነበረ። እሱ ሞቷል። ቅድም ስላልተጠቀሰ ነው። እንግዲህ እንደተባለው እስከ ሳምንት መልካም ሳምንት መልካም ጊዜ ሻሉ ዮሮ